በምስሉ ውስጥ ስንመለከት ሶስት የተለያዩ ደረጃዎችን አይተናል። አንደኛ ናቡከደነጾር ያየው ብልጭልጭታው የበዛ የወርቅ ምስል፣ የብር ምስል መልክ ያለው፣ የናስ የብረትና የሸክላና የብረት ቅልቅል የሆኑ ሆኖ የተሰራ ምስል ነው የሚያየው። እና ከሚናገራቸው ራዩ ወይም ደግሞ ሁልሙን ካየበት ሁኔታ ተነስተን ስንመለከት ሐሰተኛው ክርስቶስ በዛው ውስጥ የት ጋ ነው ያለን ብለን ብንል መጽሐፍ ቅዱስ ግልጽ የሆነ ነገር ይነግረናል። እና ያንን ፓርት ስንመለከት ቁጥር ምዕራፍ 2 ቁጥር 44 ጀምሮ እስከ 45 ላይ በዳንኤል መጽሐፍ ላይ ተጠቅሶ ይታያል። ምንም እንኳን ሐሰተኛው ክርስቶስን ስሙን ባነሳም በዚህ ቦታ ላይ የተጠቀሰው ሐሳብ የሚያሳየን ከምስሉ አንጻር የት ቦታ ላይ ሐሰተኛው ክርስቶስ ሊኖር ወይም ሊሆን እንደሚችል እንድናይ ያደርገናል። ያንን ክፍል እናነብና እግዚአብሔር ጊዜያችንን እንዲቆጣጠርልን እንጸልያለን። በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ትቆማለች። ድንጋዩም ከእጅ ሳይነካው ከተራራው ተፈንቅሎ ብረቱንና ናሱን፣ ሸክላውንና ብረቱን፣ ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ ፍቹም የታመነ ነው ይላል። ስለዚህ ሐሰተኛው ክርስቶስ ምንም እንኳን ስሙ በዚህ ቦታ ላይ ባይጠቀስ የእግዚአብሔር የመጨረሻው መንግስት ወደ ሺው ዓመት ክርስቶስ መንግስት የሚያገባን የጌታችን ኢየሱስ ክርስቶስ የዳግመኛ ምጽአቱ የሚባለው የአርማጌዶን ጦርነት ብለን የተመለከትነው የሚፈጸምበት ሁኔታ በዚህ በምስሉ አንጻር ሲታይ አስሩ ነገስታት አለ አይደለም እኩሉ ብረት እኩሉ ሸክላ የተባሉት በሚኖሩበት ጊዜ ላይ እንደሚሆን እናያለን። እግዚአብሔር ስም የተባረከ ይሁን። ስለዚህ ምስሉ ምንም እንኳን ሐሰተኛውን ክርስቶስን ባይጠቅስም ከባቢሎን መንግስት ጀምሮ በተዋረደ ደረጃ በደረጃ እስከ ጌታ እስከ ኢየሱስ ክርስቶስ መምጣት ድረስ የሆነ እይታን እንደሚያሳይ፣ ራእይን እንደሚያሳይ፣ ትንቢትን እንደሚያሳይ እንመለከታለን። እንጸልያለን። ሉል እግዚአብሔር እናመሰግንሃለን። አቤቱ አምላካችን ሆይ አይኖች በዚህ ስፍራ ይከፈቱ፣ ፈቃድህን ምክርህን ልናውቅ እንድንችል በቅዱስ መንፈስ እየታገዝን እግዚአብሔር ሆይ ይህንን ዘመን ችላ ብለን እንዳንኖር ያንተን መምጣት እንድናስብ እንድናስተውል ሚረዳን ጸጋ በዚህ ጊዜ እንዲገለጥልን ጸልያለን። በእውነት ዳግመኛ ምጽአትህን ጌታ ሆይ ወደ አንተ መሰብሰባችንን ችላ እያለን እንዳንኖር ይህ የምንማረው ትምህርት የልብ መነሳሳት መንፈሳዊ መቀስቀስና መቀጣጠልን እንዲያመጣልን እንጸልያለን። የእግዚአብሔር መንፈስ ወደ እውነት ሁሉ ይምራን። ይህ ጊዜ በኃይል በስልጣን ስር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ እንግዲህ በዚህ በመጽሐፉ ላይ እንደተመለከትነው በዳንኤል ብቻ አይደለም ራዩን ያየው፣ የአህዛብ ንጉስ የነበረ ናቡከደነጾር ይህንን ህልም ያሳየው እግዚአብሔር ራሱ ነው። ብዙ ጊዜ ህልም በጣም አስቸጋሪ ነገር ነው። ህልም ከስራ ብዛት ከድካም የተነሳ ይታያል። ያልጨረስነውን ስራ በህልማችን ሲያሰጋን ወይም ደግሞ ሲንጠለጠል በልባችን ተኝተን እያለን ልናልም እንችላለን። የተፈጥሮ ህልም አለ። ናቹራሊ አይምሯችን ፕሮሰስ አድርጎ ያልጨረሳቸው ነገሮች ተማሪ ጥናቱን በደንብ ካላጠና ሊወድቅ ሲላይ ይችላል። የተለያዩ ሰዎች በስራ ቦታቸው ከሰው ጋር ባላቸው ነገር በልዩ ልዩ መንገድ በማህበራዊ ህይወታችን ኢንኮምፕሊት የሆኑ ነገሮች ስናረግ አይምሯችን ውስጥ የሚካሄደው ሰልፍና ግጭት ህልም ሆኖ ሊታየን ይችላል። እንደነዚህ ያሉ አይነት ህልሞች ምንድነው ጠቃሚ ነገር አላቸው በነገራችን ላይ፣ ምክንያቱም የት ቦታ ላይ እንዳጎደልን የራሳችን ልብና መንፈሳችን እንደሚከሰን በህልማችን በራሳችንም ህልም ምን መከረበት ሁኔታ አለ፣ ያልተረጋጋ ነገር እንዳለን፣ አይምሯችን እንደተበጠበጠ፣ ስጉ እንደሆነን ሁኔታችንን ያሳያል። እነዚህ ነገሮች ትንቢታዊ መልክ የላቸው። እነዚህ ነገሮች አይምሮአችን እንዲው በቁማችን በውናችን አላ አይደለም ልባችን እንደዚሁ سنናስተውላ ካይዳችን እንደምንሰጋ ሊሰጋ ይችላል ውስጣችን። ስለዚህ ህልም የተፈጠረ የሆነ ናቹራል ህልም ሰው ያለማል። ደግሞ ህልም ከጠላትም አለ። የጨለማ ኃይላት ተጽኖ ሲያረጉብን ጥቃት ሲመጣ በመንፈሳዊ ነገራችን ዲሲቭድ ሰውን አጋንንት ካለበት ሰው ብዙ ሰይጣናዊ የሆኑ ህልሞችን ሊያይ ይችላል። ህልም ደግሞ ከእግዚአብሔር የሚመጣል። እግዚአብሔር ራሱ በሚደንቅ ሁኔታ ራእይ መልክ ባለው ሁኔታ ህልም እግዚአብሔር ሊያሳየን ይችላል። እና እነዚህ ነገሮች እንዴትን ለያያለን የሚለው በጣም ብዙ የሚያስቸግር አይመስለኝም። እና መልእክት ያለው ህልም ካለ ያሳስበናል። እግዚአብሔር አንዳንድ ጊዜ እንድናስተውለው ከፈለገ ደግሞም ሊናገረን ይችላል። ይሁን እንጂ ህልምን በጣም በጥንቃቄ ነው ማየት ያለብን ከእግዚአብሔርም እንኳን ቢሆን። እንዳንድ ሰዎች ህልም ሲታይ አላ አይደለም ድሮትዝ ይለኛል ጋቢ ከለበሰ ሰው ሚስት ነች እንደዚህ ደግሞ ከሆነ እንደዚህ ነው ያሉ ህልምን ባህላዊ በሆነ መንገድ ይፈቱታል በተለያየ መንገድ። እና እንደዚህ ሲሆን ነገር ነው እንደዚህ ሲሆን አላ አይደለም ተንኮል ነው እንደዚህ ሲሆን መቀኛ ነው የሚል ነገር የተለያየ አፈታት አላቸው። ግን እግዚአብሔር ግን ሲያሳየን ግን በጣም ትርጉሙን እንኳን ባናቅ ብንጸልይበት እንትሊለን ይችላል። እኔ እንደሚገባኝ እስከዛሬ ድረስ በህይወቴ እንዳየሁት እግዚአብሔር ዘንድ የተቆረጠ ነገር ስናይና እግዚአብሔር ደግሞ ለማስጠንቀቂያ ሲያሳየን መለየት መቻል አለብን ብያምናለሁ። ድሮ አገር ቤት በስደት ዘመን በነበርንበት ጊዜ በራእይም ሆነ በህልም ጠላት ሊያደርጋቸው ያሉትን ነገሮች እግዚአብሔር ካሳየን ያ ነገር መለወጥ እንደሚችል በበኩሌ አምን ነበር። እና ምክንያቱም እግዚአብሔር እንደዛ ያለ ነገር ጣላተ ለምሳሌ አንዳንዴ ትዝ ይለኛል መተው ቀበሌ ሊይዙን አላ አይደለም ፕላን ሲደረግ እግዚአብሔር ያሳየናል። እና ያንን سنጸልይ በቃ ለነታሰር ነው ብለን አንዘጋጅም ያ ነገር እንዳይሆን ነው منጸልየው። ምክንያቱም CIA FBI በአሜሪካ ላይ ሊደርሱ ያሉ ጥቃቶችን ባይ በቃ እንዴ ሊሆን ነው እና እንጠብቅ ብለው አይሉም። ያ ያወቁትን ነገር በአገሪቱ ላይ ጥቃት ሊመጣ ያለውን ያገኙትን መረጃ ለምን ይጠቀሙበታል? ችግሩ እንዳይፈጸም ብሎክ ለማድረግ አይደለም ሰዎችን ለማያዝ ይጠቀማሉ። እግዚአብሔር አንዳንድ ጊዜ ጠላት ሊያደርግባችሁ ሊያጠቃችሁ በተሰባችሁ ኑራችሁን መኪና አደጋ ሊሆን ይችላል በጤንነታችሁ ሊሆን ይችላል የሚታያችሁ ህልም በሚመጣበት ጊዜ እግዚአብሔር ከዛ ነገር ሊታደጋችሁ መምከሩ መናገሩ ነው። ስለዚህ በእግዚአብሔር ፊት ሆነን ምናስተካክለውን ነገር አስተካክለን አላ አይደለም በኃይል ያሉ እግዚአብሔር ስራሳችንን ዝቅ አድርገን እግዚአብሔርን بنለምነው እግዚአብሔር ያንን ሁኔታ ይቀለብሰዋል። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። በጣም ብዙ ሰዎች ያዩትን ህልም በራሳቸው ላይ ልክ እንደማውርት በቃ ጌታ ተናግሮ ይነበር አይቼ ነበር እንደዚህ ሆነ ይላሉ። ኖ እግዚአብሔር የሚያሳየን ነገር እንዳይሆን ለማድረግ ነው። ሌላ በጣም ትልቅ ስተትም እንሰራው በህልም ላይ ያየነውን ነገር ሁሉ እግዚአብሔር የተናገረው ስለሆነ እንፈጽመው እንላለን። እኔ ብዙ ጊዜ በዚህ ነገሮች ብዙ የሚገርሙ ነገሮች አይቻለሁ። እና አንዳንድ ጊዜ አንድ ሴት ወይም አንድ ወንድ እንዴት ነው ህልም ያሉ ምኞታችንንም ሊሆን ይችላል እግዚአብሔር ምጅ ላይ ኖርበት ይችላል እንዲያይቸሻለው እንዲያይቻለው አንተ እኔና አንቺ እኔና ሽያሉ በህልማቸው ችግር ውስጥ የሚገቡበት ጊዜ አለ ሰዎች። እና እንደዚህ ባለ አይነት ሁኔታ ላይ የሰውን ምኞት ልናይ እንችላለን። እኔ አሁን አንዳንድ ጊዜ ህልም ስናይ ሰዎች የሚመኙትን ምኞት ብናይ የእግዚአብሔርን ፈቃድ አወቀን ማለት አይደለም። ሰዎቹ ምን እንደሚያስቡ ነው እግዚአብሔር የገለጠልን እንጂ ከሊት እንዲያስባለች ከሌ እንዲያስባልና በቃ ይሄ ነው ማለት ነው ብለ ልንተረጉሙ አይገባም። የታየው ህልም በእግዚአብሔርን ፈቃድ ሊያሳይ ይችላል። ሰው በውስጡ ያለውን ምኞት ነው የሚያየው አንዳንድ ጊዜና እግዚአብሔር እነዛ ሰዎች የሚቸገሩበት ሊያሳየን ይችላል። አንድ ጊዜ አንድ ወንድም ካፍቴሪያ ውስጥ ምግብ እየበላን ትምርት ቤት እያለን ከነጂሚ ጋራ ይሄ ልጅ ፍለፊቴ ቁጭ ብሏል እና ምግብ ልበላ እነሱ ቀደም ብለው መጥተው ስለነበረ ፍለፊቱ ቁጭ ብዬ እንደዚህ ጸልዬ ቀናስል ግንባሩ ላይ አንዲት እህት ጸጉሯ ከጸጉሩ ጋር ተቀላቅላ ጋረል ብላ ተኝታ አይዋት እና ማቃት ልጅ ነች እዛ ተማሪ ነች እና ጸጉሩ ውስጥ ጸጉሯ ተቀላቅሎ እግዚአብሔር መቼም እኮ ሲያሳያችሁ እግዚአብሔር ሂውመረስ ነው በጣም በጣም ሂውመረስ ነው። እግዚአብሔር ይመስገን ሳቀን የፈጠረልን ማን ነው? እግዚአብሔር ነው። ፈኒ በሆነ መንገድ ነው አንዳንድ እግዚአብሔር የሚናገረውና ቬሪ አርቲስቲክ እና ጸጉሯ ጸጉሩ ጋር ተቀላቅላ ገለል ብላ እንዴ አልኩኝ ምን ነው አለኝ። አይ ምን እንዴት እንደው ኤክስፕረስ እንደማረገውም ግራ ገባኝ። እና ትንሽ ቆይቼ እንትን ስል ጂሚ ይሄን ነገር የሚያስታውስ ታስታውሳለህ ጂሚ ያስታውሳል ጂሚ ይሄን ነገር እና ያ ልጅ በዛች ልጅ ፍቅር ተይዞ በቃ ካላገባውሽ ብሎ ይቸገር ነበር። ሙህና ጸጉሩን እንዳለ ይዟለች ማለት ነው ጭንቅላቱን ውስጥ ገብታ። እና ይሄ ማለት እኔ ይሄንን አየው ማለት እግዚአብሔር እችን እየተሰጠው ማለት ነው ኮንፈርሜሽን ነው። ብዙ ጊዜ እንሳሳታለን። የምናየውን ህል መልእክት አርጎ መናገር በጣም መጠንቀቅ አለብን። we have to be very careful. እና እቺ ልጅ አልፈለገችውም ይሄ ልጅ አትወደውም ማለት አትወደውም ስላችሁ ተጣለዋለስ ማለት ሳይሆን በጋብቻ ደረጃ አላሰበችው እና በጣም ብዙ ተቸገረ። ግን እግዚአብሔር እሱን መረዳው እግዚአብሔር ይመስገን። ስለዚህ ይሄንን የመልእክት አርገ ብናገር ይሄንን ወንድም ለኔ ጥልቅ መንፈሳዊ ቦታ ይሰጠኝ ስለነበረ ጌታ ተናግሯል በባሪያው ይላል በቃ አለቀ። ማን ይመልሰዋል? ልጅቱም ግራ ተጋባለች። በጣም ችግር ሊፈጠር ይችላል ማለት ነው። ናቡከደነጾር ያየው ህልም ማየት በዛ በባቢሎን ዘመን ብቻ አይደለም፣ ለሰው ልጅ ታሪክ ውስጥ ሁሉ ህልም የታወቀ ነገር ነው። በህልም ላይ ብዙ መጻሕፍቶች ተጽፈዋል። ስለ ህልም ፍች የሚናገሩ መጻሕፍ አለ። በጣም ብዙ ነገሮች ሳይኮሎጂስቶች የመረመሩት ያጠኑት የፈተሹት ብዙ ነገር አለው በህልም። ነገር ግን ናቡከደነጾር ያየው ህልም ግን እግዚአብሔር ያሳየው ነበር። እና እግዚአብሔር ደግሞ በዚህ ጉዳይ ላይ ሲሪየስ ነገር እንዳለው ህልሙን አይቶት እንዳለ ሲነቃ እንዳየ ይታወቀዋል። ህልሙን ግን መናገር አይችልም። እግዚአብሔር ኮኮ ቆለፈ ነው። እግዚአብሔር ይመስገን። የሰው አይምሮን መክፈትና መዝጋት ይችላል። ክብር ለእግዚአብሔር ይሁን። እና ሲነቃ ህልም አይቻለው። ህልሙ አሳሰበው በጣም። ያየው ህልም አስደንጋጭ ህልም ነው፣ የሚያሳስብ ነገር ነው። እና ህልሙን ንገሩኝ ፍቹንም ንገሩኝ ብሎ አስማተኞቹን ሰበሰበ። አዋቂዎቹን ኮኮብ ቆጣሪዎቹን ሰበስ ማን ይናገር? እንደውም እነሱ ምንድነው ያሉት? ይሄ ከሰው ከሰው ካል ምን ይሉ ምን ብለው መለሱለት? ቁጥር 11 ንጉሱም የሚጠይቀው ነገር የቸገረ ነው። መኖሪያቸው ከሰው ጋራ ካልሆነ ከአማልክት በቀር በንጉሱ ፊት ይሄን የሚያሳየው ማንም የለም አሉ። ሰው ያልሆነ በቃ መናፍስት የሆነ ብቻ ነው ይሄንን መናገር የሚችለው አሉ። ነገር ግን እግዚአብሔር ለዳንኤል ግን ዳንኤልም ራሱ አላወቀውም ይሄንን። እግዚአብሔር ፊት ዳንኤልና ጓደኞቹ አብረው በእግዚአብሔር ፊት ይጸልዩ ነበር። ዝቅ ብላችሁ ስታነቡ ስትመለከቱ ከቁጥር 19 ጀምሮ እግዚአብሔር ለዳንኤል ህልሙንም አሳየው። አይገርምም? የእግዚአብሔር ጥበብ። እና ደግሞ ፍቺውንም ሁሉ አሳየው። ያ ራእይ ቀላል ራእይ እንዳልሆነ እንድታዩ ነው። እንዱም ብሎ ህልም አለ ማይነት ነገር አይደለም። ይሄ ከእግዚአብሔር የመጣ ፕሮፌቲክ የሆነ ነገር ነው። እግዚአብሔር በሰዎች ልጆች መንግስት ሁሉ ላይ የሚሰለጥን የሥጋ ለባሽ ሁሉ አምላክ ነው። ብዙ ጊዜ አምላካችን እግዚአብሔርን በሚናምነው በእኛ እምነት ክልል ውስጥ እንይዘዋለን። እግዚአብሔር ነገስታት የምድር ነገስታትን ሁሉ ስልጣን ላይ የሚያወጣቸው የሚያወርዳቸው እሱ ነው። ይሄንን ህልም ያሳየው እግዚአብሔር ነው። ፕሮፌቲክ የሆነ ነገር ነው። ትርጉሙም በጣም ዳንኤል ራሱ ቅድም እንደነበብኩላችሁ ቁጥር 45 ላይ ህልሙ እውነተኛ ፍቺውም የታመነ ነው ብሏል። ስለዚህ ይሄ ትንቢት በጣም ሲሪየስሊ ልንወስደው ይገባል ስለ ፍጻሜ ዘመን ስንመለከት። እና በዚህ ራእይ መሰረት ስናይ ራሱን የባቢሎን መንግስት ነው ከናቡከደነጾር ዘመን ጀምሮ ነው የሚያየው። ከዛ በኋላ እሱ ከወረደ በኋላ ባለፈው እንዳሳየኋችሁ ብንመለከተው ጠፋብሽ ቀቀይሩ ሰዓቱ ሰለ ክሊክ ኢት ሲጋ ይቀርታ ወገኖቼ እግዚአብሔር ይመስገን። ፕሮግራሞቹ በሙሉ በቃ ያለ ሰዓት አይሰሩም እና ሰዓቱን አሳልፋቸዋል ነው የሚለው። እግዚአብሔር ይመስገን። እንዴ ካለ ምንም አይደለም። መጣልሽ? ከዛ ጋር አልተገናኘም። ይቀር። እግዚአብሔር ይመስገን። ከሆነ ሞክረው ካልወረተው የጌታ ስም የተባረከ ይሁን። ናቡከደነጾር እንግዲህ የተመለከተው ራይ ባለፈው ያያችሁ በአይነ ህሊናችሁ ማየት ይችላልላችሁ። ምስል ነው ያየው። ያ ምስሉ እጆቹ እንደዚህ አጣጥፎ ቆሞ ነው የሚመለከተው። ደረጃ በደረጃ ይናገራል። ራሱ የናቡከደነጾር መንግስት ያሳያል፣ የባቢሎን መንግስት። ከዛ በኋላ ደረቱና ክንዶቹ ደግሞ ምን ያሳያሉ? ከባቢሎን መንግስት በኋላ የተነሳውን የፋርስና የሜዶንን መንግስት ያሳያል። የፋርስና የሜዶንን መንግስት ከዛ ቀጥሎ ፋርስና ሜዶን እንደወረደ ታሪክ በነገራችን ላይ ይሄ ዳንኤል ላይ የሚታየው ትንቢት፣ ዳንኤልም ከዛ በኋላ ያያቸው የአውሬዎቹ ትንቢት ታሪክ ብትመለከቱ በዲቴል በተለይ ምዕራፍ 11ን ስታነቡ በቃ ታሪክ የተጻፈ ነው መስለው ለብዙ የመጽሐፍ ቅዱስ ተማሪዎች ስኮላርስ ያስቸግራቸዋል። ይሄ ነገሮች ከተፈጸሙ በኋላ የጻፈ ሌላ ዳንኤል ነው እንጂ ባቢሎን አለ ብለን የምንለው ዳንኤል አይደለም ያየው ብለው የሚሉ ሰዎች አሉ። እንደ ትንቢት መጽሐፍ ሊያውት በጣም ብዙ ሰዎች ይቸገራሉ። ግን እግዚአብሔር ዘመናትን ሁሉ የሚያቃ አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ ከባቢሎን ከወደቀ በኋላ የተተካው መንግስት ፋርስና ሜዶን ነው። አያችሁ? ከዛ በኋላ ያለው ደግሞ ጭኖቹ እዚያ አካባቢና ሆዱ አካባቢ ያለው ደግሞ የተነሳው መንግስት የግሪክ መንግስት ነው። የግሪክ መንግስት ነው። ከግሪክ በኋላ የተነሳው ሁለቱ ንግሮቹን የሚያሳየው የሮምን መንግስት ነው። ከዛ በኋላ 10 ነገስታት በመጨረሻው ዘመን እንደሚኖሩ ያሳያል። ባለፈው እንደነገርኳችሁ መጽሐፍ ቅዱስ ላይ የትንቢትን አስመልክቶ የነገስታት ሁኔታ ሲታይ ነገስታቶች ሲታዩ በመካከለኛው ምስራቅ ከጌታ መምጣት ከአይሁድም ህዝብ ከእስራኤልም መንግስት ጋራ በተያያዘ መንገድ ሴሌክትድ የሆኑ ነገሮችን ነው እንጂ የሚያሳየው በአለም ላይ ያሉ መንግስታትን ሁሉ የሚነካ መጽሐፍ አይደለም መጽሐፍ ቅዱስ። መጽሐፍ ቅዱስ ሴሌክትድ በሆነ ታሪክ ላይ እግዚአብሔር በሰው ልጆች ታሪክ ውስጥ ሊያከናውናቸው ያሉትን ነገሮች የሚያሳየን ነው። እግዚአብሔር ይመስገን። ስለዚህ በዚህ ሁኔታ ስንመለከት ሐሰተኛው ክርስቶስ ከየት ነው የሚነሳው ብለን ብንል ማን ነው ብለን ብንል እኔ ልቤ በሙሉ የተቀበለው በዚህ በመናየው ትንቢት መሰረት ከግሪክ መንግስት በኋላ የተነሳው የሮም መንግስት ነው። ከሮም መንግስት በኋላ የምንመለከተው ያ የሮም መንግስት ሁለት እግሮች አሉት። ከዛ በኋላ እሱን አንዳንድ እግዚአብሔር ሰዎች ሲናገሩ የሮም መንግስት ኮንስታንቲን ክርስቲያን ነኝ ብሎ ካለበት ጊዜ ጀምሮ ሁለት ቦታ ምስራቅና ምዕራብ ሆኖ በቤተ ክርስቲያን ምክንያት እንደተከፈለ አድርገው ያሳያሉ። ስለዚህ ያንን እንደ ታሪካዊ ሁኔታ ማስረጃ አድርገው ይወስዳሉ። ከዛ በኋላ ያ ሁለት እግሮቹ ወደ ታች ሲደርሱ ወደ መጨረሻው ዘመን ላይ ምን ይሆናሉ? 10 ነገስታት ሆነው እኩሉ ብርቱ እኩሉ ደካማ ብሎ ይናገራል። ቅድም እንዳልኳችሁ ምንም እንኳን ሐሰተኛው ክርስቶስ ስሙ ተጠርቶ ማን እንደሆነ በዚህ ላይ ባናይ የሚነሳበት ኪንግደም ወይም መንግስት ከየት እንደሆነ በዚህ በአይነ ህሊናችን ማየት እንችላለን። ዳንኤል በተመለከተው በራሱ ራእይ ውስጥ ስንመለከት በምዕራፍ 7 ላይ ደግሞ ይሄንን ሁኔታ በሚገርም ሁኔታ እናያለን። በዚህ ውስጥ ዳንኤል እየተመለከተው በ ሜዲትራኒያን ባህር አካባቢ የሚተረማመሱ ሁኔታዎችን ይመለከታል። 4 በቁጥር 2 ላይ ስንመለከት በሌሊት ራእይ ያየው እነሆም 4 የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበር ይላል። ከዛ ከባህሩ ላይ 4 ነገስታቶች ሲወጡ ይመለከታል። የመጀመሪያው አንበሳ ነው ይላል። ቀጥሎ ድብ ነው ይላል። ከዛ ነብር ይላል። ከዛ በኋላ ስሟን ከሊት ብሎ የማይጠራት ምታስፈራ አውሬ ብሎ ይላል። እነዚህን ሁኔታዎች ስንመለከት እያንዳንዳቸው ማንነታቸው ሲታይ በታሪክ ሲመለከት አንበሳው ያው ልክ እንደ ምስሉ የባቢሎን መንግስት ያሳያል። ድቡ ምንን ያሳያል ብለናል? ፋርስና ሜዶን ያሳያል። ከዛ በኋላ ነብር የተባለው ደግሞ ተመልከቱት ምንን ያሳያል? የግሪክን መንግስት ያሳያል። ከዛ በኋላ ምን እናያለን? ሮምን ነው የምንመለከተው። የሮም መንግስትን ስንመለከት አሁን ይሄ ክሊየር እንዲሆንላችሁ ያስፈልጋል። የሮም መንግስት ላይ ስንመጣ ቁጥር 7 ላይ የባቢሎን ንጉስ ናቡከደነጾር በህልሙ ካየው ከምስል ለየት ያለ ገለጻ ሲሰጥ እናያለን። ከዚህ በኋላ በሌሊት ቁጥር 7 ላይ ነው ማነበው ራእይ ያየው ነው ምታስፈራ ምታስደነግጥ እጅግ የበረታች ታላላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች። ትበላ ታደቅ ነበር የቀረውንም በግሯ ትረግጥ ነበር ከርሷን በፊት የነበሩት አራዊት ሁሉ የተለየች ነበረች 10 ቀንዶችም ነበሯት ቀንዶችንም ተመለከቱ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ ይላል ልብ በሉ ይሄንን ትንሽ ቀንድ ከዛ በኋላ ምን ይላል በፊቱም ከቀደሙት ቀንዶች 3 ተነቃቀሉ እነሆም በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች በትዕቢትም የሚናገር አፍ ነበሩበት ይላል ልብ በሉ የሚናገረውን ቁጥር 9 ላይ ዙፋኖችም እስኪዘረጉ ድረስ አየው በዘመናት የሸመገለውም ተቀመጠ ልብሱም እንደ በረዶ ነጭ የራሱም ጠጉር እንደ ጥሩ ጥጥ ነበረ ዙፋኑም የሳት ነበልባል ነበረ መንኮራኩሮቹም የሚነድ ሳት ነበሩ የሳትን ፈሳሾች ከፊቱ ይፈልቅና ያወጣ ነበር ሺ ጊዜ ሺ ያገለግሉት ነበር እልፍ አላፋትም በፊቱ ቆመው ነበር ፍርድም ሆነ መጻሕፍትም ተገለጡ የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምጽ የተነሳ አየው አውሬቱም እስክትገደል አካሏም እስኪጠፋ ድረስ በሳትም ለመቃጠል እስክትሰጥ ድረስ አየው ይላል ከቀሩትም አራዊት ግዛታቸው ተወሰደ የህይወታቸው ምድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ ይላል አባባሉ በአማርኛ ያለውን ብዙ መጽሐፍ ቅዱስ መምህራኖች በዚህ ጉዳይ ለብዙ ገለጻዎችን ሲሰጡ እንመለከታለን ይሁን እንጂ አጠር ባለ ሁኔታ ለመመልከት እነዚህ ያለፉት መንግስታቶች ባቢሎን ፋርስ ሜዶን ግሪክ ዘመናቸውን ጨርሰው አልፈዋል ነገር ግን ከዚህ ጨካኝ ከሆነችው ምታስፈራ አውሬ ውስጥ ግን 10 ቀንዶች ከነበሯት የወጣ ትንሽ ቀንድ ያለው ልክሱ ከተገለጠበት ጊዜ ጀምሮ ከቁጥር 9 እስከ 12 ድረስ እንመለከት የክርስቶስ መንግስት የእግዚአብሔር መንግስት የጌታ ዳግመኛ ምጽአት ሊሆን የሚችልበትን ሁኔታ ያሳየናል አያችሁት እና መጽሐፍት እንደሚከፈቱ ፍርድ እንደሚሆን ይናገራል አያችሁት ቁጥር 13 በሌሊት ራያየው እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ በዘመናትም ወደ ሸመገለው ደረሰ ወደፊቱም አቀረቡት ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ግዛቱም የማያልፍ የዘላለም ግዛት ነው መንግስቱም የማይጠፋ ነው ይላል እቺ ትንሿ ቀንድ ማነች የሚለውን ባለፈው እንደነገርኳችሁ ሐሰተኛው ክርስቶስ እንደሆነ ነው የሚታመነው ሐሰተኛው ክርስቶስ በመጨረሻው ዘመን ይሄን እንግዲህ ዳንኤል ይሄን ራይ በሚያይበት ጊዜ ወገኖቼ በ500 ምናምን ዓመተ ዓለም ውስጥ ነው የሚያየው እና የባቢሎን መንግስት በፋርስና ሜዶን ዘመነ መንግስት ነው ይሄን የምንመለከተው ምዕራፍ 7 ላይ እንደምንመለከተው እና ይሄንን ራይ ዳንኤል እንደተመለከተ you have to understand ዳንኤል ይሄን ራይ የተመለከተበት ዘመን ሩቅ ዘመን ነው ወደ ኋላ በጣም ሩቅ ዘመን ነው እና ማንንም ሮምን የሚያስበው የለም ግሪክንም የሚያስበው የለም ግን እግዚአብሔር ግን ይሄንን ምን እንደሚሆን በመጨረሻው ዘመን ያያል ነቢያቶች ነገሮችን ሲመለከቱ ሩቅ የሆነውን ዘመን አጠጋግቶ እግዚአብሔር አያይዞ ያሳያቸዋል ስለዚህ በመጽሐፍ ላይ سنመለከት ኦልሞስት አሁን እንኳን ጌታ ከተወለደ 2000 ዓመት ሊገም የሚሆን እድሜ ነው ያሳለፈው እና ከባቢሎን አንጻር سنመለከት ከዳንኤል ዘመን አንጻር سنመለከት ወደ 2500 ዓመት ነው ኮንሲደር የምናረጋው በ2500 ዓመት ስፓን ጊዜ ውስጥ የሚከናወነውን ነገር ይሄውና ዚላ አሳጥሮት በመራፍ 7 ከቁጥር 1 እስከ 14 ድረስ ቁጭ አርጎታል ስለዚህ የጊዜ ክፍተቶችን ጊዜያቶችን በቦታ መወሰንና መመልከትን በጥንቃቄ በዚህ ውስጥ ማየት አለብን የመጽሐፍ ቅዱስ ተማሪዎች ይሄንን ቀንዱን ሐሰተኛው ክርስቶስ ነው እንዲሉ የሚያደርጋቸው ነገር ምንድነው የመጽሐፍ ቅዱስ ተማሪዎች የጌታን መምጣት ዳግመኛ መምጣት የሚያምኑ ተማሪዎች እንዲህ እንዲቆጥሩ የሚያደርጋቸው የጌታ የኢየሱስ ክርስቶስ መምጣትና የትዚ የትንሹ ቀንድ መነሳት አብረው የተያዙ መሆኑ እዚህ ላይ መገለጡ ነው እግዚአብሔር የተመሰገነ ይሁን አያችሁት ከዛ በኋላ በጣም በዝርዝር ሲናገር እናያለን እና ቁጥር 15 ጀምሮ በኔ በዳንኤል በስጋይ ውስጥ መንፈስ የደነገጠች የራሴ ራይ አስቸገረኝ በዚያ ከቆሙት ወደ አንዱ ቀርቤ ስለዚህ ሁነቱን ጠየቅኩት እርሱም ነገረኝ የነገሩን ፍቻ አስተዋቀኝ ይላል እነዚህ አራቱ ታላላቅ አራዊት ከመድር የሚነሱ አራት ነገስታት ናቸው። ነገር ግን የልዑሉ ቅዱሳን መንግስቱን ይወስዳሉ፣ እስከ ዘላለም ዓለም መንግስቱን ይወርሳሉ ይላል። ስለዚህ መንግስት የሚወሰድበትን ሁኔታ ነው የሚያሳየው፣ የጌታን መምጣት ነው የሚያሳየው፣ የክርስቶስን ዳግመኛ መምጣት፣ የእግዚአብሔርን ልጅ መንግስት መመስረት ያሳያል። አያችሁት? ከዚህ በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶቿም የብረት ጥርሶች ጥፍሮችና አያችሁት? የናስ ጥፍሮቿም የናስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በግሯ ስለምትረግጠው ስለ አራተኛ አይቱ አውሬ በራሷ ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም 3 ስለወደቁ አይኖች ትዕቢት የተናገረ አፍ ስለነበሩት መልኩም ከሌሎች ስለበለጠ ስለሌላው ቀንድ እውነቱን ለማወቅ ፈቀዱ ይላል። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየው። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸውም ይላል። ስለዚህ ይሄ ትንሹ ቀንድ ማለት ከቅዱሳን ጋር የሚዋጋ በመጨረሻው ዘመን የጌታ መንግስት በምድር ላይ እስኪመሰረት ድረስ የመጨረሻ ፍልሚያ የሚያደርግ የአህዛብ መንግስት እስኪፈጸም ድረስ ብሎ ጌታ ኢየሱስ ክርስቶስ እንደተናገረው የአህዛብን መንግስት ፍጻሜ የሚያሳይ የመጨረሻው የአህዛብ ንጉስ እንደሆነ እናያለን። ቁጥር 23 እንዲህም አለ፣ አራተኛይቱ አውሬ በምድር ላይ አራተኛ መንግስት ሆናለች። እርሱም ከመንግስታት ሁሉ የተለየ ይሆናል። ምድሪቱን ሁሉ ይበላል፣ ይረግጣታል፣ ያደቃትማል። 10 ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከነርሱም በኋላ ሌላ ይነሳል። ያንኑ ትንሹ ቀንድ ነው የሚናገረው። እርሱም ከፊተኞቹ የተለየ ይሆናል፣ 3ቱንም ነገስታት ያዋርዳል። በልዑሉም ላይ ቃልን ይናገራል፣ የልዑሉንም ቅዱሳን ይሰባብራል። ተመልከቱት፣ ራእይ ምዕራፍ 13 ላይ ያለውን እንዳለ ነው የሚናገረው። ይሰባብራል፣ ዘመናትና ህግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ ኩሌታም ዘመን በእጁ ይሰጣሉ ይላል። ልብ በሉ፣ ዘመን በዚህ ላይ የሚናገራቸው 3 ዘመንን አስመልክቶ ተመልከቱ። ዘመና በዚህ ቦታ ላይ እስከ ዘመንና እስከ ዘመናት እስከ ኩሌታ ዘመን ይላል። ዘመናት ብዙ ቁጥር ነው። ዘመን ነጠላ ቁጥር ነው። እኩሌታ ዘመን ግማሽ ነው ማለት ነው። ስለዚህ 3 ዓመት ተኩልን በሚናገርበት ያነጋገር ዘይቤ እንደሆነ ነው። 2 ዓመት አንድ ዘመናት፣ ዘመን 1 ዓመት፣ እኩሌታ ዘመን 6 ወር ማለት ነው። 3 ዓመት ተኩል። ይሄ በራእይ ምዕራፍ 13 ላይ ተጽፎ የምታዩት ነው። ስለዚህ በዚህ ቦታ ላይ ምን ይላል? ለእነዚህ ቅዱሳኑ አልፈው በእጁ የሚሰጡት ለስንት ዓመት ነው ይላል? ለስንት ዓመት ነው ይላል? ለሶስት ዓመት ተኩል ነው ይላል። ትዝ ይላችሁ እንደሆነ ስለ ሰባው ሱባኤ ሳስተምራችሁ የተናገርኩት ነገር 70ኛው ሱባኤ 7ቱ ዓመት ታላቁ የመከራ ዘመን የሚባለው ወደፊት የአርማጌዶን ጦርነት ሁሉ የሚካሄድበትን ዘመን ያሳያል ብዬ ነበር። ስለዚህ የ7ቱ ዓመት የመከራ ዘመን መቼ እንደሚጀመር በምን ይታወቃል ለሚለው መጽሐፍ ቅዱስ ዝርዝር ነገሮች ባያሳይም ይሄ ትንሹ ቀንድ ሐሰተኛው ክርስቶስ ብዬ ይያልኳችሁ ያለውት ቀንድ በመጨረሻ ዘመን የሚነሳው ከጥንቱ የሮም መንግስት ይነሳል ተብሎ የሚጠበቀው ይሄ ትንሽ ቀንድ በተነሳበት ጊዜ ለ7 ዓመት ከእስራኤል ህዝብ ጋራ ቃል ኪዳን ያደርጋል። ልብ በሉ ልብ በሉ ልብ በሉ። ሰባው ሱባኤ መጀመሪያ ለዳንኤል ሲነገር በምዕራፍ 9 ላይ ይሄንን በጣም አድርገን ማስተዋል አለብን። ሰባው ሱባኤ ሲነገር ምዕራፍ 9 ላይ የተነገረው ሰባው ሱባኤ ለማን እንደሆነ መርሳት የለብንም። ለዓለም ሁሉ አይደለም ሰባው ሱባኤ የተነገረው። ተመልከቱት ቁጥር 24 አመጻን ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል ይላል። ውድ ወገኖቼ 70 ሱባኤ በማላይ ነው ተቀጠረው? በዳንኤል ሕዝብና በማላይ በቅድስት ከተማዋ ላይ ቅድስቱ ከተማ ለዳንኤል የቷ ነች? ኢየሩሳሌም። ሰባ ሱባኤን ስንመለከት ስለ አሜሪካን አይደለም እናወራው፣ ስለ ኢትዮጵያ አይደለም እናወራው፣ ስለ ዓለም አይደለም እናወራው። ሰባ ሱባኤ ስናወራ ስለማን ነው እናወራው? ስለ እስራኤል ህዝብና ስለ ኢየሩሳሌም ነው እናወራው። ስለዚህ ሰባተኛው ዓመት የመጨረሻው ዘመን 69ኙ ሱባኤ አልቋል። 69ኙ ሱባኤ ኢየሩሳሌም ለመጠገንና ለመስራት ያነበባችሁ ስትሄዱ በዝርዝር አስተምር ያለው መጠገንና መስራት ከተጀመረበት ጊዜ አንስቶ እስከ አለቃው እስከ መሲሁ እስከ ኢየሱስ ክርስቶስ መገደል ድረስ 69ኙ ሱባኤ አልቋል። 70ኛው ሱባኤና 69ኛው ሱባኤ በመካከላቸው ትልቅ ክፍተት አለ። ጌታ ኢየሱስ ከሞተበት ጊዜ ጀምሮ አይሁዳውያኖች የክርስቶስን መሲህነት ክደው ከተውበት ጊዜ ጀምሮ ጌታ ኢየሱስ የተናገራቸው አንድ ነገር አለ። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እነሆ ቤታችሁ ምን ያረጋውናል? ትዚላችኋል የትንቢት የተፈታ ይሆናል አላቸው። ከዚያን ጊዜ ጀምሮ 69ኛው ሱባኤ ጌታችን ከሞተበት ጊዜ ጀምሮ የእስራኤልን ህዝብና የአይሁድን ህዝብ የሚመለከት ነገር ደሙ በእኛና በልጆቻችን ይሁን ብለው እንዳሉት በመረጡት ምርጫ መሰረት እስራኤላውያኖች ያለፉበትን ታሪክ ስትመለከቱ የመከራ ታሪክ ነው። ይህንን በዝርዝር አሳይቻለሁ። ምን አይነት ግፍ፣ ምን አይነት መከራ በእስራኤል ህዝብ ላይ እንደደረሰ በሄዱበት አገር ሁሉ። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እነሆ ቤታችሁ የተፈታ ይሆናል። ኢየሩሳሌም ኢየሩሳሌም ስንት ጊዜ ለሰበስብሽ ወደድኩ ኖሮ ናጫጩቶቿ እንደምትሰበስብ አለ አይደለም ጌታ ሊሰበስባቸው ስንት ጊዜ ወደደ። አለቀሰ ለከተማይቱ። ከዚያን ጊዜ ጀምሮ ጌታ ኢየሱስ ክርስቶስ ከሞተ በኋላ ወንጌል ወደ ሲሰበክ ነው የምናየው፣ ለአህዛብ ሲሰበክ ነው የምናየው። ቅሬታዎች የዳኑ አሉ። ነገር ግን አይሁዳውያኖች ክርስቲያኖችን ሁሉ ያሳድዱ ነበር በመጀመሪያዎቹ ጊዜያቶች። እና በኢየሩሳሌም ያሳድዱ ነበር፣ በተበተኑበት ሁሉ ያሳድዱ ነበር። ቅድሚያ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ወንጌል ለምን ያረጋል? ይሰበካል ተብሎ ነው የተባለው። መጀመሪያ ሄዶ ምኩራብ ነው። እንቢ ካላችሁ ወደ አህዛብ እንሄዳለን እያሉ ከዛ በኋላ በአይሁዳውያንና በክርስቲያኖች መካከል ትልቅ ልዩነት። የጌታ ደቀ መዛሙርት ሁሌ መጀመሪያ ሄዶ ለአይሁዶች እድል ይሰጧቸዋል። አይሁዶቹ እምቢ ሲሉ ወደ አህዛብ። ከዛ በኋላ በአይሁድነት እምነትና በክርስትና እምነት መካከል ዲስቲንክት የሆነ ራሱን የቻለ ትልቅ ልዩነት ተፈጠረ። ቤታቸው የተፈታ ይሆናል። አይሁዳውያኖች አሁን እንደበምተዋቸው ሁኔታ ነው ያሉት ማለት ነው። ይሄ ሰባ ሱባኤ ሰባቱ ዓመት ሱባኤ ጌታ ከተገደለበት ጊዜ ጀምሮ ሲፈጸም አይታየም። በሰባኛው ሱባኤ ማለት ሰባቱ ዓመት ነው። በሰባቱ ዓመት ይሆናሉ የተባሉት ነገሮች ሲሆኑ አንመለከትም። ስለዚህ በዚህ ቦታ ላይ የምንመለከተው ሐሰተኛው ክርስቶስ፣ ይሄን በደንበኛ በጥራት ተመልከቱት። ሐሰተኛው ክርስቶስ ለሰባት ዓመት ከአይሁድ ህዝብ ጋር ቃል ኪዳን ይገባል። ምዕራፍ 9 ቁጥር 27 ላይ እስካለቃው እስከ መሲህ መገደል ድረስ 69ኙ ሱባኤ እንደሚያልቅ ከተናገረ በኋላ ቁጥር 27 ላይ ምን እንደሚል ተመልከቱ። ቁጥር 26 ጀምሮ እንዲገባችሁ እንደ ሪቪዥንም እንዲሆን አነበዋለሁ። ከ62 ጊዜ 7ም በኋላ መሲህ ይገደላል። 62 ጊዜ 7 ማለት 62 ጊዜና 7ን ስንጨምር 69። ከ69ኙ ሱባኤ በኋላ መሲሁ ምን ያረጋል? ይገደላል። በርሱም ዘንድ ምንም የለም። ከዛ በኋላ የሚለውን ተመልከቱ። የሚመጣው አለቃ ህዝብ ይላል። በሌላ አባባል ልብ በሉ፣ ይሄ ትንቢት የሚና የሚመጣው አለቃ ህዝብ ይላል። ይሄ ህዝብ ዳንኤል በነበረበት ዘመን የለም፣ ይሄ የሚመጣው አለቃም የለም። ሁለቱን ሲናገር የሚመጣው አለቃ ህዝብ የሚለው ሐሰተኛውን ክርስቶስ ያሳያል። የሱ ህዝብ የሚለው ኮዲ በጌታ በኢየሱስ ክርስቶስ እንደ ሞት አካባቢ ያለውን ያሳያል። ምን ያረጋል? ከተማይቱና መቅደሱን ያጠፋሉ ይላል። ተመልከቱት። እና ፍጻሜውም በጎርፍ ይሆናል እስከ መጨረሻ ድረስ ጥፋት ጦርነት ይሆናል ጥፋትም ተቀጥሯል ይላል በሰባ ዓመተ ምህረት የሚመጣው አለቃ እኔና እናንተም አሁን ባለንበት ዘመን ገና ያላየነው ይነሳል ለምንለው ሐሰተኛው ክርስቶስ ገና ፊታችን ያለው እስካሁን የለም ተወልዶ እንደሆነ አላቀም በህይወት ይኖራል አናቀም ይሁን እንጂ ይሄ የሚመጣው አለቃ የሱ ህዝቦች እዚ ላይ እንደምናየው ቤተ መቅደሱን በሰባ ዓመተ ምህረት አፍርሰው ይሄው በዜና እንደምታዩት እነሱ ያፈረሱት ፍርስራሽ ነው በዜና ላይ ኢየሩሳሌም ተመረከቱት ኢየሩሳሌም ሄዳችሁ ያያችሁት የድሮን ቤተ መቅደስ ፍርስራሽ እዚ ትንቢት ላይ የተፈጸመው ነው ይሄንን ትንቢት ኢየሱስ ክርስቶስ ጠቅሶ ምን ብሎ ተናግሯል ቤተ መቅደሱ እንደሚፈርስ ለአይሁዳውያኖች ተናግሯል ልብ በሉ እንግዲህ ይሄ በሰባ ዓመተ ምህረት አለቀ ቁጥር 27 ተመልከቱ ጥፋት እርሱም ይላል የሚመጣው አለቃ ብሎ ተሰላለ እርሱም ብሎ በፕሮናውን በተውላጠ ስም ሲጠቀም እናያለን የሚመጣው የሚለው እርሱም ከሚለው ጋር ነው የሚያዘው እርሱም ይላል ይሄ የሚመጣው አለቃ ልቡ ነብዩ ያለው የሚመጣው አለቃ ላይ ነው ከብዙ ሰዎች ጋራ ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል አንድ ሱባኤ ማለት 7 አመት ማለት ነው ይሄን በደንብ ስላሳየው መርገም የለብኝም እና ለአንድ ሱባኤ ያደርጋል ጽኑ ቃል ኪዳን ያደርጋል ይሄን ቃል ኪዳን ብዙ ሰዎች ሊፈቱት ሞክረዋል ከዚህ በፊት ላነሳላችሁ ሞክሬያለሁ ተለያዩ ሰዎች ስፔኩሌት የሚያደርጉት ነገር አለ እርግጠኛው የቃል ኪዳን ነው አይነት ምን እንደሆነ አናቀም አንዳንዶች ምን ይላሉ አይሁዳውያኖች ቤተ መቅደሳቸው መስራት ይፈልጋሉ ነገር ግን የእስላሞቹ መስጊድ እዛ ቦታ ላይ ስላለ በዛ ቦታ ላይ እስራኤላውያኖች ቤተ መቅደሳቸውን ቢሰሩ ሊመጣ የሚችለውን ጣጣ በእስላሞች መንግስታት የሚነሳውን ብዙ ችግር እንደሚሆን ነው የሚያስቡት ይፈራሉ ስለዚህ በዚህ ጉዳይ ላይ ሴኩሪቲ የሚሰጣቸው ሂዱ ጎ ሄድ የሚላቸው ታቃላችሁ ሁልጊዜ አንድ መንግስት ወይ አሜሪካን ወይ ራሽያ ወይ አንድ ሱፐር ፓወር ጎ ሄድ ካላላቸው ሜጀር የሆነ ነገር እንደማያረጉ ታቃላችሁ አሜሪካን እንትን ብላ ነው ከሌ ብሎ ነው እየተባለ እንደሚወራ ታቃላችሁ ስለዚህ ይሄ ሜጀር የሆነ ካታስትሮፊክ የሆነ ስቴፕ ለመውሰድ አይሁዳውያኖቹ እስካሁን ድረስ አሜሪካን እንኳን አቅም አልሰጠቻቸውም ኢየሩሳሌምን አስመልክቶ በቅርብ ጊዜ ቴድ ክሩዝ ለፕሬዚደንትነት ሲሮጥ ሲነጋገሩ ሰምታችሁት እንደሆነ አንድ ጊዜ ምን አለ የመጀመሪያ ቀን ፕሬዚደንት ሲሆን ዋይት ሃውስ ገባ ከማደርጋቸው ነገሮች ብሎ ሲል አንደኛ ኦባማ ኬር እሱ አለርጂ ሆነ ነው መስለው እንዳለ አቆመዋለሁ አለ እንዳለ ወርድ ፎር ወርድ እያንዳንዱን ነገር እንዲህ ያለ የዘረዘራቸው ብዙ ነገሮች አሉ ከሚያደርጋቸው ነገሮች የደነቀኝ ምን አለ የአሜሪካንን ኤምባሲ ወስጄ ኢየሩሳሌም አረጋለሁ አለ ኢየሩሳሌም የአይሁድ ዋና ከተማ ነች አለ በጣም ይሄን አይነት አስተሳሰብ በአሜሪካን ፖለቲክስ ውስጥ እንግዲህ ተመልከቱት ኢሹ ሆኖ ሲነሳ ወገኖቼ በቅድስት ከተማና በህዝብ ላይ ሰባ ሱባኤ ተቀጥሯል ካን ኢማጂን ኢየሩሳሌም የመጨረሻው ዘመን አጀንዳ ነች ክብር ለእግዚአብሔር ይሁን ይሄንን በዘመናችን እኛ ያያያል ነው አሜሪካን ሀገር የኢየሩሳሌምን እኔ ኬት እንደመጣ አላቅም ወይም በጣም ሎኪ በሆነ ደረጃ በሬዲዮ በራሴ ነኝ የሰማሁት የዛሬ ስንት ዓመት እንደሆነ አላውቅ ምናልባት 1999 ወይም 1998 ይሁን 97 እርግጠኛ አይደለሁኝም አሜሪካን በመኪና እየሄድኩ ነው የሰማሁት ኢየሩሳሌም የአይሁድ ዋና ከተማ መሆኗን ሪኮግናይዝ አረገች ይላል ግን ኤምባሲው እስካሁን የለም እዛ ምን ያህል እሹ ከባድ እንደሆነ እንድትረዱ ነው ይሄንን መነግራችሁ ወገኖች ምን ያህል እሹ ከባድ እንደሆነ ዜና ስትሰሙ እነ ዳንኤል እንደ ዜና የሚነበብ ነገር ነው አሁን ለኛ የጻፉልን እንደ ዜና ካረንት ኒውስ ነው የነ ዳንኤል ትንቢት ካረንት ኒውስ ነው you have to be very careful ያለንበትን ዘመን ለመመልከት ኢየሱስ ሊመጣ ነው ክብር ለእግዚአብሔር ይሁን አዎ ኢየሱስ ሊመጣ ነው ካን ኢማጂን እነሱ በሩቅ በእግዚአብሔር ጸጋ ተሞልተው ያዩትን እኔና እናንተ አጠገባችን እንደዚህ ስናይ ምን አይነት ድንቅ ነገር ነው ምን አይነት አስገራሚ ነገር ነው ስለዚህ በዚህ ቦታ ላይ ይሄ ሐሰተኛው ክርስቶስ ሲነሳ ጽኑ ቃል ኪዳን የሚያደርገው ምንድነው ለሚለው የሚሰጡት መልሶች አንዱ ኢየሩሳሌም የአይሁድ ዋና ከተማ ሆና ምን እንዲሆን ቤተ መቅደሳቸው እንዲሰሩ I will stand with you እና በዚህ ጉዳይ ላይ በሚሊተሪም ሆነ በፖለቲካም የሚሆነውን ድጋፍ እሰጣለሁ የሚል ቃል ኪዳን ይገባል በሚል ይወስዳሉ ደውም አንድ ሰው ባነበብኩት መጽሐፍ ላይ ቀደም ብሎ የዛሬ ስንት ዓመት ያነበብኩት አንድ መጽሐፍ ላይ ስመለስ አስተውስ ምን ይላል? አይሁዳውያኖች በዓለም ዙሪያ ያሉ ስለ አይሁድ ጉዳይ ሎቢ የሚያረጉ በጣም ኢሹ ያላቸው የኮሚኒቲ ሊደሮች ፕሮሚነንት የሆኑ ሰዎች በዓለም ዙሪያ ያሉ ፈርመው እስራኤል በመንግስት እጅ ያለ ትልቅ ዶክመንት አለ ይላል ጽሑፉ። እና ይሄ ዶክመንት ኢየሩሳሌምን በሚመለከት የገቡት ቃል ኪዳን ነው። ኢየሩሳሌም የአይሁድ ዋና ከተማ እንደሆነች፣ በምንም ለማንም የማይለውጧት እንደሆነች፣ በኢየሩሳሌም ጉዳይ ህይወታቸውን እንደሚለውጡ እንደሚሰጡ ቃል ኪዳን ገብተዋል። አሁን ይሄ ቃል ኪዳን አይሁዶቹ ገብተዋል፣ መንግስትም ተደግፎታል። ነገር ግን ኢንዶርስ የሚያደርግ ሌላ ሱፐር ፓወር ግን እስካሁን የለም። ሐሰተኛው ክርስቶስ ሲነሳ ይሄንን ኢንዶርስ ያረጋል የሚል ነው ብዙዎች የሚሉት። ከዚህ የተነሳ ሐሰተኛው ክርስቶስ በመጨረሻው ዘመን ሲነሳ 7 ዓመት ቃል ኪዳን የሚገባው ከእስራኤል ጋር በእንዲህ ያለ ሁኔታ ነው ብለው ይናገራሉ። እንግዲህ ይሄ ይሁን አይሁን ትንቢት እንግዲህ እየተፈለቀቀ እየታየ ሲሄድ የምናየው ነገር ነው። ግን 70ኛው ሱባኤ 7ቱ ዓመት ለ7 ዓመት ቃል ኪዳን የሚገባው ግን ከአይሁድ ህዝብና ከኢየሩሳሌም ጋር ብቻ እንደተያዘ ይሄ ያለቀ የደቀቀ የትንቢት ጉዳይ ነው። ለማንም ሀገር ልታውሉት ለምንም ልንተረጉሙ አንችልም። ይሄንን ጉዳይ በአይነ ቁራኛ ዜና እያዳመጣችሁ እየጸለያችሁ ጌታ ኢየሱስ ክርስቶስ መምጣቱን መከታተል ብቻ ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ሐሰተኛው ክርስቶስ ሲነሳ ከእስራኤል ጋር ይህን ጽኑ ቃል ኪዳን የመግባቱን ነገር ሌላ ኢንዶርስ የሚያደርግ አንድ የገረመኝ ነገር ያየሁት አለ። በሲስፓን እንትን ቴሌቪዥን ፕሮግራም ላይ እንደ አጋጣሚ ቦስተን እያለሁ ስመለከት፣ የሚገርማችሁ አንድ የእስራኤል ጠቅላይ ሚኒስትር እዚህ ሀገር ለጉብኝት በመጣበት ጊዜ ወገኖቼ እዚህ ዋሽንግተን ዲሲ ውስጥ በሆቴል ውስጥ ፕሮሚነንት የሆኑ አይሁድ መሪዎች ተሰብስበው ኢየሩሳሌምን አስመልክቶ የሚናገሩትን ብትመለከቱ ኢየሩሳሌምን በህይወታቸው ተወራርደው የሚቆሙላት የማይለውጧት የአይሁድ ኢተርናል ሲቲ የዘላለም ከተማችን ነች ብለው የሚገቡትን ቃል ኪዳን ብትመለከቱ I'm telling you, you'll be amazed. ይህንን ራሴ በአይኔ በጆሮዬ እየሰማው በቴሌቪዥን አይቻለሁ። በዛው ሳምንት በሲስፓን ላይ በዚያው ሳምንት እስላሞች ተሰብስበው በዚሁ በዋሽንግተን ዲሲ ፕሮሚነንት የሆኑ የእስላም መሪዎች ተሰብስበው ኢየሩሳሌም የእስላሞች ዋና ከተማ ነች በሚል ኮሚትመንት ውስጥ ሲገቡ በዚያው ሳምንት አይቻለሁ። ይህንን መቼም ከሲስፓን ማግኘት የሚቻል ከሆነ you can really see this ራሳችሁ I don't know አርካይቭ የሆነ ነገር ሊሸጡላችሁ የሚችሉ ከሆነ ኤክስፕሎር ማድረግ ይቻላል። እግዚአብሔር የተመሰገነ ይሁን። ባጭሩ ትንቢት በአይናችን ፊት እየተፈጸመ ነው። ይህ ሐሰተኛው ክርስቶስ ከእስራኤል ሕዝብ ጋር ጽኑ ቃል ኪዳን እንደሚገባ ከብዙዎች ጋር ይላል እና አይሁዳውያኖች ምንም እንኳን አንድ መሪ ቢኖራቸውም የእስራኤልን ጉዳይ አስመልክቶ አላደለም ፕሮሚነንት የሆኑ ሰዎች ሁሉ ስፍራ እንዳላቸው ይታሰባል እና ይሄንን ኮሌክቲቭ የሆነ አግሪመንት ከብዙዎች ጋር እንደሚገባ አድርገው ይቆጥሩታል። ወደንም ጠላንም 70ኛው ሱባኤ እስራኤልንና አይሁድን ስለሚመለከት ሌላ መንግስት፣ ሌላ ሀገር፣ ሌላ አጀንዳ የምናስበው አይደለም። 70ው ሱባኤ የተቀጠረው ለአይሁድ ነው፣ ለእስራኤል መንግስት ለኢየሩሳሌም ነው። እግዚአብሔር ይመስገን። ስለዚህ ይሄ ሐሰተኛ ክርስቶስ ሲነሳ ማንነቱን ዘመኑም ደግሞ 70ኛው ሱባኤ 7ቱ ዓመት የመከራ ዘመን መጀመሩን በምን እናውቃለን ብላችሁ ብትሉ ይህን ቃል ኪዳን ሲገባ ማየት ብቻ ነው። This is plain. እግዚአብሔር ይመስገን። ይሄ ቃል ኪዳን ሲገባ ዜና ሰማችሁ ማለት 70ኛው ሱባኤ 7ቱ ዓመት የመከራ ዘመን ጀመረ ማለት ነው። 7ቱ ዓመት የመከራ ዘመን ለሁለት ይከፈላል። ይህን ለማሳየት ከዚህ በፊት ሞክሬያለሁ፣ በግራፍ በምኑ ላሳይቻችኋለሁ። እንግዲህ ዛሬ ኮምፒውተሩ አድመኛ ሆኖ ወይም የገባበት ነገር ካለ በኋላ እንገስጻለን። እግዚአብሔር ይመስገን። እና በዚህ ውስጥ ባሳየኋችሁ መሰረት 7ቱ ዓመት የመከራ ዘመን ለሁለት ይከፈላል። የመጀመሪያው 7ቱ ዓመት የመከራ ዘመን አንደኛ የእግዚአብሔር የበቀልም ቀን ነው፣ ዓመት ነው። የሐሰተኛው ክርስቶስ አጀንዳ ብቻ አይደለም። የእግዚአብሔር የራሱ የበቀል ቀን ነው። እግዚአብሔር በመንደር ላይ በሰው ልጆች ላይ ቅጣትን የሚያመጣበትም ዘመን እንደሆነ ነው የሚታሰበው። የእግዚአብሔር የቁጣ ቀን ነው ተብሎ የሚታሰባል። ሐሰተኛው ክርስቶስ በዚህ ላይ እንደምንመለከተው ቁጥር ግማሹ ላይ ቁጥር 27 ግማሹ ላይ በሱባኤው ኩሌታ መስዋዕቱና ቁርባኑን ያስቀራል ስለሚል ሐሰተኛው ክርስቶስ ለሰባት ዓመት ከእስራኤል ሕዝብ ጋር የገባውን ቃል ኪዳን ሲያስቀር በሰባቱ ዓመት እኩሌታ ላይ ያን ጊዜ አይሁዳውያኖችን የሚያሳድድበት እና ታላቅ ግድያና ጥፋት የሚካሄድበት ያ ሁኔታ ለሶስት ዓመት ተኩል እንደሚካሄድ እና በዚያ የዛ ግድያ የዛ ግፍ የዛ መከራ የአይሁዳውያኖች መሰደድ በመጽሐፍ ቅዱስ ላይ በዘካርያስ ምዕራፍ 12 ምዕራፍ 13 ምዕራፍ 14 ላይ ግራፊክ በሆነ ሁኔታ ግልጽ በሆነ መንገድ ተጠቅሶ እናያለን። በዚያን ጊዜ ምድር አዛብ ሁሉ በኢየሩሳሌም ላይ እንደሚሰበሰቡ አርማጌዶን የሚባለው ጦርነት ያኔ እንደሚሆን እና የዛ ጦርነት መጨረሻው የሚሆነው በእግዚአብሔር ልጅ በናዝሬቱ ኢየሱስ ክርስቶስ ዳግመኛ ምጽአት ያ ሁኔታ እንደሚያበቃ ነው የምናየው። ክብር ለእግዚአብሔር ይሁን። አያችሁት? እና ቁርባኑን ያስቀራል፣ በርኩሰት ጫፍ ላይ አጥፊው ይመጣል፣ እስከ ተቆረጠውም ፍጻሜ ድረስ መቅሰፍቱ በአጥፊው ላይ ይፈሳል ይላል። እና የእግዚአብሔር ቅጣት በዚያን ጊዜ በመጨረሻው ዘመን እንደሚሆን ይታያል። ግልጽ ነው ወገኖች? ለብዙ ሰዎች ግራ የሚያጋባ እኔም አቅም የሌለኝ እንዴት አድርጌ እንደማስቀምጠው ማላቀው እንደነገርኳችሁ ምስሉን ስንከተል የምስሉን ትንቢት ስንመለከት ቅደም ተከተሉ አያሳስተንም። አለ አይደለም? ከሮም መንግስት ሊመጣ እንደሚችል እናያለን እና ካውሬዎቹም ስንመለከት ያንን እናያለን። ምዕራፍ 11 ላይ ስትመጡ ግን ዳንኤል የተመለከተው ራእይ እኔም በሜዶናዊ በዳሪዮስ መጀመሪያ ዓመት አጸናውና አበረታው ዘንድ ቆሜ ነበር። አሁንም እውነትን አሳያለሁ። እነሆ ሶስት ነገስታት ደግሞ በፋርስ ይነሳሉ፣ አራተኛውም ከሁሉ ይልቅ እጅግ ባለጠጋ ይሆናል እያለ ይናገራል። ከፋርስ ነገስታት ጊዜ ጀምሮ የሚሆነውን አስገራሚ ነገር ምዕራፍ 11 ላይ ይናገራል። ይህንን ሁኔታ ሴኩላር የሆነ ሂስትሪ ብትመለከቱ በአሌክዛንደር ዘግሬትን በትምህርት ቤት እያለን ሂስትሪ ስንማል አሌክዛንደር ዘግሬት ያልተማረ ሰው ያለ አይመስለኝም። እና አሌክዛንደር ዘግሬት ከተነሳበት ጊዜ ጀምሮ ያለውን ታሪክ ብትመለከቱ ይሄንን ልክ እንደ ታሪክ ነው የምታነቡት። አሌክዛንደር ሳይነሳ የሚሆነውን እሱን ልክ እንደሞተ የአሌክዛንደር መሞት እዚህ ላይ ተጠቅሷል። ተመልከቱት ምን እንደሚል ተመልከቱት። ቁጥር 3 ላይ ኃያልም ንጉሥ ይነሳል፣ በትልቅ አገዛዝም ይገዛል፣ እንደ ፈቃዱም ያደርጋል ይላል። የአሌክዛንደርን መነሳት ነው። ከዛ በኋላ ተመልከቱ፣ እርሱም በተነዛ ጊዜ መንግሥቱ ይሰበራል፣ እስከ አራቱ የሰማይ ነፋሳት ይከፋፈላል፣ ለዘሩ ግን አይከፈልም ይላል። ታሪክ ብትመለከቱ አራቱ ነገሥታት የአሌክዛንደር ጄኔራሎች መንግሥቱን የተከፋፈሉ ነው። እሱ እንደሞተ ገና ወጣት ያንግ እያለ ነው የሞተው። መንግስቱም ይነቀላልና ከነዚህም ለሌሎቹ ይሆናል ይላል። አራቱ ጄኔራሎች ከተከፋፈሉት በኋላ ምን እንደሆነ ታሪክ ብትመለከቱ በሙሉ እዚህ ላይ ያለውን የግብጽ በግብጽ የነበረው የአሌክዛንደር መንግስትን ይገዛ የነበረው በሶሪያ ያለው ሲጣሉ ሲወዳጁ በጋብቻ ሲገናኙ ይህን ሁሉ ታሪክ እንመለከታለን። በዚህ ውስጥ እንግዲህ የምንመለከተው ምንድን ነው? በዚህ ሁኔታ ውስጥ የሮምን መንግስት ብዙ ሲያነሳ አንመለከትም። ነገር ግን ከአሌክዛንደር መንግስት ከሶሪያ የተነሳው አንቲከስ አራተኛው አንቲከስ የሚባለው ልክ ሐሰተኛው ክርስቶስ የሚሰራቸውን ስራዎች እንዳለ በአይሁዳውያኖች ላይ ፈጽሟል። አይሁዳውያኖችን አጥፍቷቸዋል። ብዙ መንገላታት፣ ግፍ፣ ስደት፣ መከራ በአይሁዶች ላይ ያደረሰ ሰው እንደሆነ እንመለከታለን። አንቲከስ ኤፒፋነስ በቤተ መቅደስ ውስጥ የጁፒተርን ምስል የተለያዩ አማልክቶቹን ምስል ያቆመ የእስራኤልን ሕዝብ በብዙ ሁኔታ የበደለ ሰው ነው። ይሁን እንጂ በዚያን ጊዜ እስራኤላውያኖች የገዛ መሪዎቻቸው ካህናቶቹም የግሪክን ባህል አኮሞዴት እናደርጋለን እያሉ እግዚአብሔርን በታማኝነት ያላገለገሉ ሁሉ ሕዝባቸውን የበደሉበትም ዘመን ነበረ። ነገር ግን በዚያን ዘመን የመቃባውያን ታሪክ በመጽሐፍ ቅዱስ በሰማንያ አሃዱ መጽሐፍ ላይ መታውት መቃባውያን አንድ መቃባውያን ሁለት የሚለው አይሁዳውያኖች ያንድ ካህን ልጆች ተነስተው በሽምቅ ተዋጊነት ከሶሪያ ነገስታት ጋራ ወታደሮች ጋራ እየተፋለሙ የእስራኤልን ቤተ መቅደስ ባህሉንም ለማደስ የተደረገውን ጥረት መቃባውያን መጽሐፍ በደንበኛ ያስረዳል። ስለዚህ በዚህ መጽሐፍ ውስጥ ያሉትን ሁኔታዎች سنመለከት የምናያቸው ሁኔታዎች ተመልከቱት። ቁጥር 30 ላይ ብትመለከቱ ቁጥር 32 ጀምሮ ቃል ኪዳኑን የሚበድሉትን በማታለል ያስታል የእግዚአብሔርን ኪዳን ያፈረሱት ነገር ግን አምላካቸውን የሚያውቁስ ይበረታሉ ያደርጋሉ። የእስራኤልን አምላክ ታምነው ማለት ነው። በህዝቡ መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ ነገር ግን በሰይፍና በእሳት ነበልባል በመርኮና በመበዝበዝ ብዙ ዘመን ይወድቃሉ ይላል። በጣም ለረጅም ጊዜ ነው ይሄ ውጊያ የተካሄደው። በወደቁም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችም በግብዝነት ወደ እነርሱ ተባብረው ይሰበሰባሉ። እስከ ተወሰኑም ዘመን ይሆናል ከጥበበኞች አያሌዎች እስከ ፍጻሜ ዘመን ይነጥሩና ይጠሩ ይነጡም ዘንድ ይወድቃሉ ይላል። እና በዚህ ከሶሪያ በተነሳው ኃይል የሚደርሰውን ነገር ያሳያል። ይሄ ሁኔታ አላደለም እስከ መጨረሻው ብትመለከቱት የከሮም መንግስት ጋራ የሚያዝ ባለው መንገድ ሆኖ ብዙዎች ይተረጉሙታል። እና አንዳንዶች ይህንን ምን ይላሉ ከቁጥር 36 ጀምሮ ያለውን የሐሰተኛውን ክርስቶስ ትንቢት ያሳያል ብለው ይወስዳሉ። ስታነቡት ያስቸግራል። ሎጂካልም አርጋችሁ ለመውሰድ ለፍችም በጣም ትግል የሚያመጣ ነገር እንደሆነ ታያላችሁ። ንጉሱ እንደፈቃዱ ያደርጋል ራሱንም ከፍ ከፍ ያደርጋል ብሎ ኢሚዲየትሊ ሐሰተኛውን ክርስቶስን የሚያመለክት ከሆነ ስለ ሐሰተኛው ክርስቶስ በመቃባውያን ዘመን የነበረውን ትግልና ሰልፍና ውጊያ ከገለጠ በኋላ ሐሰተኛውን ክርስቶስ በዚህ ቦታ ላይ ሲያነሳ እንደሆነ አርገው የሚተረጉሙ የእግዚአብሔር ሰዎች አሉ። ከዛ በኋላ ምዕራፍ 12ን አብራችሁ ብትመለከቱ በመጨረሻ ዘመን ለእስራኤል ሕዝብ የሚነሳው አለቃ ሚካኤል እንደሚሆን እሱም በዚያን ዘመን ደግሞ ብዙዎች ከሞት እንደሚነሱ የመጨረሻውን ዘመን እንደሚናገር ምዕራፍ 12ን ስትመለከቱ ያሳያል። እና ባጭሩ ግልጥ በሆነ ሁኔታ ብንመለከት ሐሰተኛው ክርስቶስ ከሮም መንግስት ሊነሳ ይችላል የሚለውን ስናይ ብዙ የእግዚአብሔር ሰዎች ጋር የሚጋቡበት ሁኔታ አለ። ቀደም ባሉት ጊዜያቶች የነበረውን ከረንት የነበሩበትን ፖለቲካ ሁኔታ ያያዩ ለምሳሌ ዩሮፒያን ዩኒየን ገና ሲመሰረት እና 10 ነገስታት ነው የሚሆኑት ይያሉ ሲባል ከ10 ሲበልጡ ቁጥራቸው ሲበዛ አሁን ስንት ናቸው? በጣም ብዙ ናቸው አይደለም የዩሮፒያን ነገስታት። እንግዲህ 10 ይሆናሉ እየተባሉ መጽሐፍ ቅዱስ ትምህርትን እየተከተሉ መሳ ለመሳ የሚያስተያዩ ሰዎች ነበር። አሁን ኮንፊውዝ ያረጋል። መጨረሻ ላይ አንዳንዶች ምን አሉ? የለም ይሄ የሪጅን ጉዳይ ነው እንጂ ሪሊ የኪንግደም ነገር ብቻ አይደለምና 10 ሪጅኖች ይኖራሉ ይላሉ። አንዳንዶች እንደውም ሪጅኖቹን ግሎባል በሆነ መንገድ ይፈቷቸዋል። ዩሮፒያን ዩኒየንን ላቲን አሜሪካንና የኖርዝ አሜሪካን በሙሉ እንዳለ አንድ ራሱን የቻለ ሪጅን ያረጋጉታል። ዩሮፕን ሌላ ሪጅን ያረጋጉታል። ኤዥያ እንደዛ ያረጋሉ። ሩቅ ምስራቅን ያረጋሉና በ10 ሪጅን ዓለምን ከፍለው የሚመለከቱ ሰዎች አሉ። እንግዲህ በፍች ላይ የተመሰረተ የመጽሐፍ ቅዱስ ትምህርት ለማናችን ብዙ አይመችም። ግን ሰዎች የሚፈቱበትን አፈታት ግን በአንክሮ እየተመለከቱ እውነቱ የት ጋር እንዳለ መመርመር መልካም ነው። በበኩሌ በዛ አይነት ሁኔታም መጽሐፍ ቅዱስን ማስተማር አይመቸኝም ስመለከተው። ስለዚህ ሐሰተኛው ክርስቶስ ባጭሩ በምን አይነት ሁኔታ ከዩሮፕ ሊነሳ ይችላል? እንግዲህ እንዳየነው ከመስሉም እንደተመለከትነው ካውሪዎቹም እንደተመለከትነው ከሮም መንግስት ጋር የተያዘ ሆኖ አይተናልና እንዴት ሊነሳ ይችላል? ከአውሮፓውያን ነገስታት መንግስታት መካከል የሚፈጠር ነገር አለ possible እና ሊኖር ይችላል። ዩሮፒያን ዩኒየን በጣም ፓወርፉል የሆኑ ሊመጡ ይችላሉ እና አንዳንዶች ምን ይላሉ? የለም ከስላሞች ከስላም ሀገር ነው የሚነሳው ይላሉ። እኔ ከስላም ሀገር አሰተኛው ክርስቶስ ይነሳል ብሎ ለማመን በጣም ያስቸግረኛል። ስላሞች ዛሬ የሚያዩልበት ማየል አላደለም ዓለምን ለመቆጣጠር ይራዳቸዋል። it's very very difficult ስንት ኒውክሊየር ፓወር የሆነ ሀያል መንግስት ባለበት ቦታ እንደዚሁ ዝም ብሎ ግዛን ብሎ ለስላሞች አልፎ ይሰጣል ብየ ለማመን በበኩሌ ያስቸግረኛል። እና ምንድነው ዛሬ ምናየው በእስላሞች እስላዊ እስላሞች እንቅስቃሴ ያልተጠበቀ እንቅስቃሴ ነው በአለም ላይ የሚያመጣው በኖርዝ አፍሪካ አለ አይደለም ኢትዮጵያም ስጋት ላይ ነን ያለነው ኬንያ ስጋት ላይ ነው ያለው ብዙ አፍሪካ ሀገሮች ከፍተኛ ስጋት ላይ ናቸው ያሉት ዛሬ በስ አሁን አይሲሶች ራሳቸው ሊቢያ ውስጥ እንቅስቃሴ ያደረጉ ነው ይሄ ሁኔታ የሚያመጣው ኢምፓክት ሊኖረው ይችላል አይ ዶንት ኖ ግን እኔ it doesn't look like እንደዚህ ባለ መንገድ ይሆናል ለማለት ለምን እስልምና አጀንዳውን ተመልከቱት አሰተኛው ክርስቶስ እኔ ራሴ አምላክ ነኝ ነው የሚለው የእስላም መሪ ግን ተነስተው አላህን ነው እንጂ አምላክ የሚለው እኔ አምላክ ነኝ የሚል አይነሳም ይሄን ማወቅ አለባችሁ እስልምና በጣም አከራሪ እስላሞች አሁን በሚሄዱበት አጀንዳ ከሆነ ከክርስቲያኑም ከሌላውም መምነት ሁሉ አላህ አንድ አምላክ ነው የሚለው ለእስላሞች በጣም ካርዲናል የሆነ ነፍስና መንፈሳቸው በቃ በዛ እምነት ላይ ተመሰረተ ነው ስለዚህ ሐሰተኛው ክርስቶስ ሲነሳ የሚነሳው ራሱን አምላክ ነው የሚያረጋው እግዚአብሔር አምላክ ከተባለ ሁሉ በላይ ነው ራሱን የሚያረጋው ከእስልምና እንዲህ ያለ ነገር ይነሳል ብሎ ለማሰብ እስልምና ራሱን የቻለ ኮምፕሊት ቼንጅ ያመጣል ብሎ ማለት ነው እና አሁን ባለበት ሁኔታ እስላም እንደዚህ ያለ ለውጥ ቢያስነሳ እስላሙ ራሱ እስላሙን ይበለዋል ይሄን ማወቅ አለብን ስለዚህ it's just very unlikely ሐሰተኛው ክርስቶስ ከእስላም መንግስት ይነሳል ብሎ ለማለት ያስቸግራል በጣም ሌላው ምን መለከተው ሐሰተኛው ክርስቶስ ሲነሳ በጣም ታለንትድ የሆነ ሰው መሆኑን ማወቅ አለብን በጣም የሚገርሙ ኳሊቲዎች ያሉት ሰው ነው እና ስንመለከት እነዚህ ኳሊቲዎቹ በርካታ ኳሊቲዎች በላው ላይ ይታዩበታል ወታደራዊ ኃይሉ ተአምራት የማድረግ ለሞቱ የሆነ ቁስል የተፈወሰለት በንግግር የተካነ ሰው ሃይማኖተኛ ባህሪ ያለው የኢኮኖሚ ጠበብት የፖለቲካ ጠበብት ሊሆን እንደሚችል በጣም ካሪዝማ ያለው ማራኪ ሰው እንደሚሆን ይታያል እና ሐሰተኛው ክርስቶስ በሚነሳባቸው ጊዜያቶች የዓለም ህዝብ በምን ሁኔታ ላይ ሊሆን ይችላል የሚለውን በጣም ግራ የሚገባ ነገር አለ በጣም ብዙ አንድ ኮንስፓይራሲ ጻፊዎች አሉ ኮንስፓይራሲ ማለት ምንድነው ብዙ ድርጅቶች አሉ ለምሳሌ በድብቅ የሚሰሩ ለምሳሌ ዘ ኢሉሚናቲ የሚባሉ ሰምታችሁ እንደሆነ አለ አይደለም ሜሰንስ የሚባሉ አሉ እና ትራይላተራል በአለም ላይ አጀንዳቸው የዓለምን ፖለቲክስና ኢኮኖሚ ወደፊትም ሊሆን ያለውን ነገር የሚቆጣጠሩ የሚባሉ በነሱ ላይ ብዙ መጻፍቶች ተጽፏል አንዳንዱ መጻፍ ብታነቡት ይሄ ነገር ሊሆን ወይን ትላላችሁ እና ፌዴሬሽን አርዝ የሚል አጀንዳ ያላቸው ፌዴሬሽን አርዝ ማለት አለ አይደለም ናሽናሊዝምን የማይወዱ ነገር ግን ፌዴሬሽን አርዝ ማለት ዓለም በሙሉ በአስር ሪጅን ተከፍላ አንድ መንግስት እንዲሆን ነው ሁሉንም እነዚህ አስር ሪጅኖች ውስጥ አንድ መሪ ኢንተሊጀንት የሆኑ መሪዎች ቢገኙ አስሩን ሪጅኖች በአስር ሪጅን ኮንትሮል አድርገው እንትን የሚሉ የራሳቸው የሆነ ቪዥን ሁሉ የጻፉ መጽሐፍ ሁሉ ጽፈዋል ብለው የሚጽፉ ሰዎች አሉ እንግዲህ እነዚህ ነገሮች እግዚአብሔር ገበታ ላይ ቆሜ እነን እንደ ስብከት አድርጌ ላስተምረው ብዙ አይመቸኝም ግን ባጭሩ ማነሳላችሁ ምንድነው አንድ ነገር ምናየው ሐሰተኛው ክርስቶስ የሚባል አንድ ሰው እንዳለ መጽሐፍ ቅዱስ በግልጥ ይናገራል አብረውት የሚያብሩ መጨረሻ ላይ 10 ነገስታቶች እንደሚነሱ የራእይ መጽሐፍ ይነግረናል እነዚህ 10 ነገስታቶች ለሐሰተኛው ክርስቶስ ጉልበት ይሆኑታል በአለም ላይ በሙሉ ይሰለጥናል ይሄ እንዴት ይሆናል ፕሮባብሊ ይሆናል በየማም ነው ብዙ እግዚአብሔር ሰዎችም የሚረዱት globalized የሆነ one world economy system established ሊሆን ይችላል ማንም ሰው ሊገዛ ሊሸጥ እንዳይችል ይላሉ ሊሆን ይችላል እና አሁን በመናይበት ሁኔታ ሐሰተኛው ክርስቶስ ሰዎች ምልክቱን ካልተቀበሉ ሚለው የስሙ ቁጥር ነው ይላል ይሄ ሁሉ clear አይደለም really እንዴት ሊሆን እንደሚችል ግን አንድ ነገር ግን በጣም ያሳስበኝ ነገር አለ በበኩሌ እኔና እናንተ ከምንጠብቀው በላይ በአለም ላይ ኢንተሌክቹዋል የሚመስሉ አያችሁት ሰይጣናዊና ይሄ ያጋንት አሰራር ጋር ግንኙነት የሌላቸው የሚመስሉ ሃይሊ ሶፊስቲኬትድ የሆኑ ሰዎች በጠላት አሰራር ኃይል የሚሰሩ እንዳሉ ማወቅ አለባችሁ በጠላት አሰራር ኃይል ሐሰተኛው ክርስቶስ ሲነሳ ዲያብሎስ እንዳለ ኃይሉን የሚሰጠው እንደሚሆንም መጽሐፍ ቅዱስ የሚናገረው ማወቅ አለብን ለኦካልት አሰራር ለሰይጣናዊ አሰራር ዓለም አልፋ ልትሰጥ ትችላለች። ይሄንን ማወቅ አለብን። በመጨረሻ ዘመን የሚኖረው የፖለቲካ የኢኮኖሚና የሚሊተሪ ትግል ብቻ ሳይሆን ስፒሪቹዋል ኔቸር ያለው ባትል እንደሚካሄድ ነው። በኦከልት አሰራር ሰይጣናዊ በሆነ አሰራር አሰተኛው ክርስቶስ እንደሚደገፍ ማወቅ አለብን። መጽሐፍ ቅዱስን በግልጥ ይናገራል። ጉዳዩ የፖለቲካ የኢኮኖሚ ወይም የሚሊተሪ ነገር ብቻ ፈጽሞ እንደማይሆን መጽሐፍ ቅዱስ ያሳየናል። ስለዚህ ይሄ የኦከልት አሰራር እንዴት ነው የሚሆነው ብላችሁ ብትሉ ዛሬ ባለንበት ዓለም ውስጥ ሰይጣናዊ በሆነ ኃይል እየተደገፈ የማይኖር ሙዚቀኛ የለም አለ አይደለም፣ ከበርቴ የለም። በጣም ብዙ ሰዎች የሰይጣንን ኃይል ሰይጣንን የሚያመልኩት ሰይጣን ዘ ሞርኒንግ ስታር ነው የነጋት ኮከብ ነው የሚሉ ሰይጣን ውብ ነው ይላሉ። ስለ ሰይጣን መጽሐፍ የሚጽፉ የሰይጣንን ስም በሰውነታቸው ላይ የሚያረጉ ለሰይጣን የሚዘፍኑለት የሚዘምሩለት ሁሉ አሉ ወገኖቼ። ስለዚህ ሰይጣን ብዙ አምላኪዎች እንዳሉት ማወቅ አለብን። እነዚህ ሂድን የሆኑ ዛሬ በድብቅ የሚሰሩ የሚመስሉ ነገሮች ወደ አደባባይ ይወጣሉ፣ ይገለጣል። እግዚአብሔር ይህንን እንድናስተውል ይርዳል። እግዚአብሔር የተመሰገነ ይሁን። በመጨረሻው ዘመን ሐሰተኛው ክርስቶስ ሲመጣ ባለፈው እንደተናገርኩት ውድ የጌታ ልጆች መንፈሳዊ ነገሮቻችን ከጌታ ጋር አብረን ካልሆነን በዚህ ሳምንት አንድ የሚገርመኝን ነገር ለራሴ እያሰላሰልኩ ነበር ያለሁት። ስለ ጸጋ አስብ ነበር ማስበው። ምክንያቱም የእግዚአብሔርን ጸጋ አስመልክቶ ብዙ ጋምብሊንግ በቤተ ክርስቲያን ውስጥ አለ። ብዙ አገልጋዮች በኃጢአት እየወደቅን ነውረኛ ነገር እያደረግን አሳፋሪ ሕይወት እየኖርን በጸጋው እናገለግላለን። በጸጋው ነው የምናገለግለው። ጸጋ እንዴት ነው የምንረዳው? የት ጋ ነው እሱ የሳት ነው እያልኩ አስብ ነበር። እውነቴን ነው የምነግራችሁ። ይህ ነው የት ቦታ ላይ እንደ ሳት እንደተረዳው ጸጋ የሚባል ነገር ለብቻው እንደዚህ ጸጋ የሚባል ነገር እንደሌለ አስብ ነበር። ጸጋ የሚባል ነገር አንድ እንደዚህ የሚሰጥ እኔ አሁን ገንዘብ እንደምሰጣችሁ እናንተ አንድ ነገር ልትሰጡልን ለዋወጥ እንደምንችል የሚሰጥ ነገር አይደለም። እኔ እንደገባኝ ሰሞኑን ሳስብ እንደተረዳሁት ጸጋ ሰው ከእግዚአብሔር ጋር ህብረት ሲኖረው የሚኖር ነገር እንጂ መጽሐፍ ቅዱስን በማነብነብ ዶክትሪን በማወቅ ስለ ጸጋ ፍንጫ የና አይኑን ሁሉ አቃለው ተጠግቻ ዳስሽዋለሁ ብትሉ ጸጋ የሚባል ነገር የለም። ጸጋ ሰው ከእግዚአብሔር ጋር ሲኖር የሚኖረው ነገር ነው። ክብር ለእግዚአብሔር ይሁን። ሊስን አዳምጡኝ ወገኖቼ፣ ጌታ ከኛ ጋር ሳይኖር አለ የምንለው ጸጋ ነው ዛሬ ዲስትሮይ ቤተክርስቲያንን ያደረገ ያለው። እግዚአብሔር ከኔ ጋር ሳልካ ከሌለ የሰጠኝ ጸጋ ከኔ ጋር የለም። ገንዘብ የሰጠኝ ሰው ከኔ ጋር ተጣልቶ እንኳን የሰጠኝ ስጦታ ከኔ ጋር ሊኖር ይችላል። አንድ ሰው አንድ ስጦታ ቢኖረኝ ተጣልተን ያ ስጦታ ሊኖረኝ ይችላል። ከጌታ ጋር ህብረት ሳይኖረን ከእግዚአብሔር ጋር ህብረት ሳይኖረን ወገኖቼ ህብረት ሳይኖረን የክርስቶስ ኢየሱስ ጸጋ ከመንፈስ ጋር ይሁን ይላል። ይህንን ሁኔታ ሐዋርያው ጳውሎስ በመልእክቶቹ ሁሉ መጨረሻ ላይ ሲናገር ጌታ ኢየሱስ ከመንፈስ ጋር ይሁን ይላል። እግዚአብሔር ጸጋ ከመንፈስ ጋር ይሁን ካንተ ጋር ይሁን ማለት ኢየሱስ ካንተ ጋር ይሁን ማለት ነው። ኖ ጂሰስ ኖ ግሬስ። የእግዚአብሔር ልጅ የሌለው ህይወት የለውም እንደሚባል ግሬስ ኢዝ ሪሌሽናል የሆነ ባህሪ አለው። ከእግዚአብሔር ጋር ጥሩ ህይወት ሳይኖረን ጥቅስ እያነበነብን ጸጋ አለን ብለን ህይወታችን እንዳንጎዳ መጠንቀቅ አለብን። አንዱ ይህንን ነገር ሳስብ ነበር። ይሁን እንጂ ከዚህ መልእክት ጋር ሐሰተኛውን ክርስቶስን የምናቀው የፈለገ ስለ አንታይ ክራይስት ብናጤን ብንመረምር ውድ ወገኖቼ ያንን ዘመን ብርሃን በርቶልን ከእግዚአብሔር ጋር የሚከተለኝ የህይወት ብርሃን ይሆንለታል ብሎ ጌታ እንዳለ ከጌታ ጋር ዴይሊ የምኖረው ኑሮ ነው ሐሰተኛው ክርስቶስን ያለውን ኢቭል መረዳት የምችለው። አዳምጡ። እግዚአብሔር አልተናገረኝም እንዳትሉ፣ እኔ እውነቴን ነው የምነግራችሁ። ይህንም በብዙ ሸክም ነው የምናገረው። ከጌታ ጋር መልካም ህይወት ሳይኖረን የእግዚአብሔርን ጸጋ ብዙ አሳፋሪ በሆነ ህይወት እየኖርንበት ጸጋ ላይ ማለት ራሳችንን መበደል ነው፣ ለጥፋትም መዘጋጀት ነው። እግዚአብሔር ይህን እንድናስተውል ይርዳል። ከጌታ ጋር የምኖር በነገራችን ላይ በመጽሐፍ ቅዱስ ውስጥ በብሉይ ኪዳን the loving kindness of God the favor of God. You see, የእግዚአብሔር ሞገስ, የእግዚአብሔር loving kindness, የእግዚአብሔር loving kindness relational language ነው. እግዚአብሔር ለወደደው ሰው የሚያሳየው kindness ነው. Relational term ነው የሚናገረው. የብሉይ ኪዳን ቋንቋ favor, ሞገስ ማለት ጸጋ ማለት ነው በሌላ አባባል. ስለዚህ እግዚአብሔር favor ያረገው ሰው ማለት God's loving kindness ማለት ከእግዚአብሔር ጋር የቀረበ እግዚአብሔር ፊቱን ያበራለት ሰው እግዚአብሔር ደስ የተሰኘበት ሰው የተቀበለው ሰው ማለት ነው። እኔና እናንተ እግዚአብሔር የሚቀበለን በጌታ ደም ነው። ክብር ለእግዚአብሔር ይሁን። በሞተልን የከፈለልንን ዋጋ እያየ ነው ጌታ የሚቀበለን። ነገር ግን ይሄ ጌታ የከፈለልንን ዋጋ ከኃጢአት የሚያነጻንን በኃጢአት የሚያኖረን ብናረግ ባይ ባይ። ይሄ ግሬስ አይደለም። ስለዚህ ሐሰተኛው ክርስቶስ ሲነሳ በጣም በዚህ ዘመን ያለን ክርስቲያኖች በጣም ማሰብ ያለብን እግዚአብሔርን መለመን ያለብን ውድ የጌታ ልጆች እግዚአብሔር ከጌታ ጋር ያለ ህይወትን መጠበቅ ነው። ክብር ለእግዚአብሔር ነው። ከጌታ ከኢየሱስ ክርስቶስ ጋር ያለኝን ህይወት መጠበቅ ነው። የቤተ ክርስቲያን ታሪኬን አይደለም እኔ ጌታን ተቀብያለሁ በጸጋው ኖራለሁ እንደዚህ ያልኩኝ ራሴን ከክርስቶስ ጋር ባልተገናኘ መንገድ በሚነበነብ ዶክትሪን ቤተክርስቲያን መኖር ፉዞ የፉዞ ህይወት ነው። ፉዞ ነው በቃ። ጌታ ኢየሱስ where is Jesus in my life ማለት አለብን። where is Jesus in my life አንድ ሰው እንዴት ነው እሱ አግብቻለሁ ብሎ ቀለበት ያገባ ያደረገበትንና ሰርግ የደገሰበትን ጊዜ ብቻ ያሰበ where is your wife where is your wife where is your husband ኮኑ ጥያቄው። relationship ሳይኖር አለ አይደለም ጋብቻው አለ ማለት አይቻለም። ይህንን ማወቅ አለብን። ስለዚህ ከጌታ ከኢየሱስ ክርስቶስ ጋር በመሆን ነው ሐሰተኛው ክርስቶስ ሲገለጥ የሚኖረውን የማንኛውንም የሰይጣንን አሰራር ለመለየት የምንችለው። ይህን ባለፈው ደጋግሜ አሳይቻለሁ። ከእግዚአብሔር እንደሆነን ዓለም በሞላው በክፉ እንደተያዘ እናውቃለን። እንደዚህ ያለ ትምህርት ተምራችሁ ምን መለመን እንዳለባችሁ ንገራችሁ ምን መለመን እንዳለብኝ ንገራችሁ እግዚአብሔር ሆይ እንዲህ ተምሬ ጉድ የሆነ ታሪክ እንዳይኖረኝ እርዳኝ ማለት አለባችሁ። ጉድ የሆነ ታሪክ እንዳልኖር አይ ቴል ዩ መጽሐፍ ቅዱስ የሚናገረው ማወቅ አለብን። ጌታ ኢየሱስ ሲመጣ ብዙ ሰዎች በዚያን ጊዜ ሊያፍሩ እንደሚችሉ መጽሐፍ ቅዱስ ይናገራል። ሐፍረትህ እንዳይገለጥ ይላል። ራቁትነትህ እንዳይገለጥ ይላል። ልብሳችን ኢየሱስ ነው። የቤተ ክርስቲያን አለ አይደለም ውድስን መጣም ልብሶ ልብስ ለብሰን አይደለም ክብራችንን እንጠብቀው። ከገበያ በሚገዛ ልብስ አይደለም ክብሬን እንጠብቀው። ኢየሱስን ለብሼ ነው ክብሬን እንጠብቀው። ለሰው ስትጸልዩ ለራሳችሁ ስትጸልዩ ለርስ በርሳችን ስንጸልይ ለእግዚአብሔር ህዝብ ስንጸልይ ይሄንን ጸጋ ነው መለመን ያለብን። በታምኑም ባታምኑም ልንገራችሁ በመዝሙር የሚታጀብ ነውረኛ ህይወት በቤተ ክርስቲያን በስቷል። በመዝሙር የታጀበ የነውር ህይወት ቤተ ክርስቲያን በስቷል። እግዚአብሔር ይሄን እንድናስተውል ይርዳ። በመዝሙር ነው ምንጽናናው በሪሌሽንሺፕ መሆኑ ቀርቷል። where is jesus in my life i love you የተባባሉ የሚጣሉ ባልና ሚስት ነው ያቃሉ። ሃኒ የተባባሉ ለፍርድ ቤት የሚቀርቡ ባልና ሚስት አሉ። ሃኒ የተባባሉ የዲቮርስ ፕሮሰስ የሚያደርጉ ሰዎች አሉ። አልገጠማችሁም? ሃኒ የተባባሉ እንዴ አልተጣሉ ማለት ነው ትላላችሁ። ልክ እኛም እንደዛ ነው። መዝሙራችን እንደዛ ሆኗል። ሃኒ ነው በቃ እግዚአብሔር በቦታው የሌለበት። ስለዚህ ስለ ሐሰተኛው ክርስቶስ ስንማር በሐሰተኛው ክርስቶስ የሚያደርገው ነገር ለኛ ምናችንም አይደለም። ጌታ ኢየሱስ ክርስቶስ በህይወታችን በስፍራው እንዲሆን እግዚአብሔር ይርዳን። ከጌታ ጋር ስንሆን መጠበቅ ያለብን ዛሬ ለተውላችሁ የሚገባ ትልቅ ሸክም ይስማኝልን ጋራችሁ። አሰተኛው ክርስቶስ በሰይጣን የሚታገስ ከሆነ እኔና እናንተ የመንፈስ ቅዱስ ኃይል ያስፈልጋናል። የመንፈስ ቅዱስ ኃይል ያስፈልጋናል። ያለ መንፈስ ቅዱስ ኃይል ክፉን መቋቋም አንችልም። ጌታ ኢየሱስ ክርስቶስ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ ነው ያላችሁ። ወንጌል ለመስበክ ኃይል ያስፈልጋል። የጌታ ምስክር ሆኖ ለመቆም ኃይል ያስፈልጋል። እኔ አንዳንድ ጊዜ ይሄንን በህይወቴ በተደጋጋሚ አይቻለሁ። አንዳንዴ የተረዳሁትን እግዚአብሔርን ነገር ለማካፈል በመንፈስ ቅዱስ ኃይል መናገር የሚያቀተኝ ጊዜ አለ። እና የመንፈስ ቅዱስ ኃይል በጸሎት ህይወት ውስጥ ነው። ከጸሎት ህይወት ተፋተን የመንፈስ ቅዱስ ኃይል ኤክሰርሳይዝ ልናረጋ እንችልም። ለምን? መንፈስ ቅዱስ ኃይል የሚሰጠን እኛ በፈለገን ጊዜ ሰው ሽጉጥ ገስቶ ሲፈልግ የሚንጎራደድበት ሲፈልግ የሚያወጣው በተመቸው ጊዜ እንደሚያረጋው አይነት አይደለም። መንፈስ ቅዱስ ኃይል የሚሆነን ዳይናሚክ የሆነ ላይፍ ሲኖረን ነው። ዳይናሚክ የሆነ ላይፍ ሲኖረን ነው። መስመር ላይ ስንሆን ነው። ስንቅና ትጥቅ ለወታደር የሚላከው ወታደር ሁሉ በየቤቱ ሆኖ ታንክ አይላከለትም። የመከላከያ ሚኒስቴር ፔንታገን አለ አይደለም ለወታደሮቻቸው መሳሪያ ወታደሮቻቸው ላኩላቸው በየቤታቸው አይሉ። የፈለገ ቀውጢ ነገር በአሜሪካን አገር ቢኖር ወታደሮቹ ባንድ ጄኔራል እዝ ስር ሲሆኑ ነው መሳሪያ የሚሰጣቸው አይደለም። እንደፈለጉ አርጉ ማለት ለሲቪል ዋር ወታደሩን አሰማሩ እንደማለት ነው። እኔና እናንተ የእግዚአብሔር ኃይል የሚሰጠን በኃያሉ ጌታ በናዝሬቱ በኢየሱስ ጌትነት ስር ስንኖር ነው። እግዚአብሔር ይመስገን። ስለዚህ ሐሰተኛው ክርስቶስ በሰይጣን ኃይል እየታገዘ የሚሰራ ክፉ መንፈስ ያለው ዘመኑም የሚመቸው ዓለም ሁሉ ለሰይጣን አሰራር የሚሰጥበት ዘመን እንደሆነ ማወቅ አለባችሁ። ዛሬ ብዙ ሰዎች በቅርብ ጊዜ አንድ ሐኪም ከሩቅ ምስራቅ የመጣ ሐኪም ነው። ሰዎችን በአገራቸው ሌብል ማረጉ አይመችም እና ወነቴ ነው መናገራችሁ። ቅጥልጥሉ እጁ ላይ ያደረገው ምን ያደረገው መኪና ውስጥ ገብቶ በቃ እንትን ይላል ይደግማል ምን ይላል። This is a professional doctor. ባስማት በድግምት ኃይል የሚኖር እንዴት ነው እሱ ትላላችሁ? ዛሬ ብዙ ሰዎች እዚህ ሀገር መጥተው ይሄ ሩቅ ምስራቅ ትብታባቸውን ይዘው የሚለማመዱ ስንት ሰዎች እንዳሉ ብትመለከቱ የሚያስገርም ነገር ነው። You have to understand ዓለም በሞላው በክፉ የተያዘ መሆኑን ማወቅ አለ። እግዚአብሔር ይህን እንድናስተውል ይርዳል። በስራ ገበታችሁ በጉርበትና በምትኖሩት በማንኛውም ነገር ዛሬ ዓለም በሙሉ ለክፉ እየተሰጠ እየተዘጋጀ ባለበት ጊዜ ክፋት ከውጭ የሚመጣ እንዳይመስላችሁ። ኦልሬዲ ፋንክሽን የሚያደርግ የኢቭል ኃይል አለ። ይህን በምንቋቋማለን በጸሎት። እግዚአብሔር የተመሰገነ ይሁን። በዚህ ቤተ ክርስቲያን አንዱ በጣም ደካማ ከምንሆንበት ነገር ጸሎት የለም። ወነቴ ነው መነግራችሁ። እኔ ውድ የጌታ ልጆች እግዚአብሔር ለደካማ ኃይል ይሰጣል። ጸሎት አዳምጣችሁት የሚገኝ ነገር አይደለም። አዳምጨው አይገኝም። በጣም ብዙ ሰዎች ዶሮ ምን ይሉኛል ተስፊሽ እንደው አንዳንድ ጊዜ ጸሎት ጥፍት ይላል አይደለም ይሉኛል። ጸሎትን እንዴት እንደሚረዱ ነው ግራ የሚገባኝ። እና አለ የሚባልበት ሁኔታ አለ እንዴ? ጸሎት ሄደ የሚባልበት አለ እንዴ? ጸሎት እንዴት ነው እሱ? አሁን ለምሳሌ እናንተን ወዳጆቼ ቤታችሁ መጥቼ ላናገር እስኪ ቆይ ማናገረው ነገር አለ ብዬ አለ አይደለም ንግግር አለ ይያልኩ ነው እንደምሄደው እናንተን ነው እንጂ ማስበው እናንተን ማናገረውን አስቦ መሄድ አቤቱታ ቢኖረኝ አንድ ቦታ መስራ ቤት ልሄድ ይችላልው። ሪሌሽንሺፕ ግን በተሰባዊነት ይወት ግን ቆይ እስቲ ማውራለ አይ ምንም የለኝ አይ አልሄድም እንግዳው አባቴ ነኝ ጀሌ አይ እስኪ ማውራለ ማውራው ነገር ከሌለ ምን አረጋለሁ? አይ አልሄድም የሚላል እንዴ? የማውራው ነገር ከየት ነው የሚገኘው? ከወንድሜ ከጓደኛዬ ከቤተሰቤ ጋር ጥሩ ግንኙነት ላይ ነው የተመሰረተው። የምንጫወተው ነገር አጀንዳ አይደለም፣ ቢዝነስ አይደለም እናረጋው። ቤተሰባዊነት ነው፣ ወንድምነት ነው፣ እህትነት ነው። እንደው ወንድሜን ሄጄ ሊየው እኮ ነው ምንድነው? እህቴ ሊያት ነው አይደለም ምንለው? እንገናኝ ነው ምንለው? ምንድነው እሱ ምን አጀንዳ አለ ያስቆ አለ እንደዛ ያለ ነገር የሚል የፍርድ ቤት ቋንቋ የጠብ ነገር ሲኖር አይደለም። እና ለነገር ሰዎች ሲፈላለጉ ነው። ለፍቅር ግን ሲፈላለጉ ግን ማውራው ነገር አለ። እስኪ ቆይ ስንት ሰዓት ይፈጃል ማውራው ነገር? አንድ ሰዓት ይፈጃል? ሁለት ሰዓት ይፈጃል? ግማሽ ሰዓት አለ ያለ ሰው ያዳመጠ የሚሄድ ሰው የለም ወገኖቼ። ከሌላው ሰው ጋራ ያለኝን ፍቅር ነው። የጌታ ልጆች አንድ ነገር ልንገራችሁ፣ እንድትጸልዩ የሚያረጋችሁ እንንጸልይ የሚያረገን ነገር እግዚአብሔር ራሱ ነው ወገኖቼ። አምላኬን ፊቱን ልፈልግ ላገኘው ላናግረው እንድል የሚያረገኝ እግዚአብሔር ነው። ከጌታ ጋር ማወራው ነገር እንዴት ይጠፋኛል? ላመሰግነው የምችለው ነገር ስንት አጀንዳ አለ። የብዙዎቻችን አንዱ ሌላ ማየው ትልቁ ችግር በአጀንዳ ነው የምንጸልየው። ያከከን የበላን ወይም የረበሸን ነገር ሲኖር እሱ ነው ጸሎት የሚያመጣው። እሱ የለማኝ ጸሎት ነው እኔ የምለው። የፍቅር ጸሎት አለ፣ የሸክም ጸሎት አለ፣ የባላደራ ጸሎት አለ። ይሲ የእግዚአብሔርን ቃል የተማረ በመሆን በማስተዋል ከእግዚአብሔር ቃል የተነሳ የሚቀሰቀስ ጸሎት አለ። የእግዚአብሔር ቃል የሚቀሰቀሰው ጸሎት አለ። እነዚህ ምንማራቸው ነገሮች የሚያጸልዩ ናቸው። ሐሰተኛው ክርስቶስ ይመጣል የሚባለው አረ ዝቀኑ ደርሷል ማለት ነው አይደለም? ሊመጣ ነው ይያለ አውርተን እንቶ አይደለም። ይሄ ነገር የሚያጸልይ ነው። I need to pray about this. ለራሴ ለቤተሰቤ ለልጆቼ ለማቃቸው ለሰዎች ልጆች እንዴን ነገር ለሰዎች ላካፍን የምችልበት ጸጋ ይሄን ዘመን ልቋቋም የምችልበት ጸጋ እግዚአብሔር ሆይ ስጠኝ ማለት መቻል አለብን። ወደ ጌታ ልጆች ስለዚህ ያከከን የበላን ችግር ሆኖ ሚነካካን ነገር ብቻ ሊያጸልየን አይገባም። እግዚአብሔር ራሱ ሊያጸልየን ይገባል። ከእግዚአብሔር ቃል ምናነባቸው ነገሮች ምንረዳቸው ነገሮች ጸሎት ሊቀሰቅሱብን ይገባል። በሸክም ልንጸልይ ይገባል። እንደዚህ ባለ መንገድ መጸለይ سنጀምር ውስጣችን የተጎዳ አቅም የሌለው የእግዚአብሔር ኃይል ያነሳው ነገር ይስማናል። ጸሎታችን በመጥ ነው የሚወጣው አልወጣም ሊለን ይጀምራል። ይሄ ምን ያሳያል? የእግዚአብሔር እርዳታ እንደሚያስፈልገን ነው የሚያሳየው። አይ ጸሎት የለሽምና አቁም ማለቱ አይደለም። እግዚአብሔር ምን ማለቱ ነው? You need to be filled with power. የእግዚአብሔር ኃይል ያስፈልጋል እኮ ማለቱ ነው አይደለም እንዴ? እግዚአብሔር ኃይል እንደሚያስፈልገን መናገሩ ነው። ስለዚህ እነዚህ ነገሮችን سنማር ሐሰተኛው ክርስቶስ በሰይጣን ኃይል ሰይጣን ኃይሉን ስልጣኑ ለማንም ያልሰጠው እንደውም to the extent አንዳንዶች ራይ ምራፍ 13ን ሲመለከቱት ራሱ ሰይጣን ኢንካርኔት አርጎ ኢየሱስ የእግዚአብሔር ልጅ እንደተወለደ ቃልም ስጋ እንደሆነ ራሱ ሰይጣን ነው ስኪሉ ድረስ ነው የሚደርሱት። the most evil የሆነ በጣም አጥፊና ክፉ የሆነ መጨረሻ አደገኛ የሆነ ሰው የሚነሳበት ዘመን ነው ሐሰተኛው ክርስቶስ። ለኔና ለናንተ የእግዚአብሔር ጸጋ ነው ይሄንን ቋቋም ያደረገ። ክብር ለእግዚአብሔር ይሁን። በዳንኤል ምዕራፍ 11 ላይ ቀድም ያነበብኩላችሁ አምላካቸውን የሚያውቁ ህዝብ ይበረታሉ ያደርጋሉ ይላል። አንቲካስ ኤፒፋነስ የሚባለው ንጉስ በተነሳበት ጊዜ እስራኤልን ሁሉ ቤተ መቅደሱን ሁሉ በተዳፈረበት ጊዜ እግዚአብሔር አድርበታለው ያለውን የሚመለክበት ቤተ መቅደሱንና መቅደሱን መሰዊያውን ሁሉ ባረከሰበት ጊዜ አይ በቃ የኛ ሃይማኖት ከሶሪያ በታች ነው ያለው የሶሪያ ማልክት በገነዋል ማለት ነው እኛ በቃ ማልክታች እግዚአብሔርም ተቶናል ብለው ኮምፕሮማይዝ አድርገው ሃይማኖታቸውን የተው ሰዎች ነበሩ። በዛን ዘመን ለግሪክ ኃይል ራሳቸውን የሰጡ ነበሩ። የእስራኤልን አምላክ እግዚአብሔርን ግን የሚያቆት ግን ምን ሆኑ? አምላካቸውን የሚያቆዝ ይበረታሉ ያደርጋሉ። መንግስት ሳይኖራቸው ካንድ ቤተሰብ ካንድ ካህን ቤት ይወጡት አምላካቸው ጉልበታቸው ሆኖ የሶሪያን መዶሻው በሚባል ባንድ ታናሽ የሆነ ከቤቱስ ከተወለደው ታናሽ ልጅ ወገኖቼ መዶሻው ብለው ስም አወጡለት። እንዳለ የሶሪያን ኃይል ይመጣልም ሽክ እንዳለ ድል የነሳቸው ኃይል በኃይል የእግዚአብሔር ስም የተባረከው እስራኤልን ቤተ መቅደስ እስኪያድሱ የእግዚአብሔርን ክብር እስኪመልሱ ድረስ ደረሱ። ለኔና ለናንተም ኃይላችን እግዚአብሔር ነው። እግዚአብሔር ስም የተባረከ ይሁን። ይህ ለለተለት ህይወታችሁም የሚጠቅም ነው። ለሐሰተኛው ክርስቶስ አይደለም እኛ ምንዘጋጀው ለጌታ ለኢየሱስ ነው። on a daily basis ዛሬ ዓለም ለክፋት አልፋ ልትሰጥ የኔና የናንተን ህይወት የሚያሽመደምድ መንፈሳዊ ነገራችን የሚበላ ዋጋ የሚያሳጣን ነገር ውድ ወገኖቼ ከኛ እንዲወሰድልን እግዚአብሔር ህይወታችንን አድሶ በክብሩ እንዲያቆመን የእግዚአብሔርን ፊት መፈለግ አለብን። ክብር ለእግዚአብሔር ይሁን። ስለ ጸጋ የነገርኳችሁ እንዳትረሱ። ጸጋ ከጌታ ጋር ያለን ሪሌሽንሺፕ ነው። ኢየሱስ በቦታው ሳይኖር ጸጋለኝ የሚባል ነገር የለም። እንዳትታለሉ የው ተመራጫው ወገኖቼ እንዳንታለል በእግዚአብሔር ቤት ይሆነን እንዳንጠፋ መጠንቀቅ አለብን። ጸጋ ማለት ውድ የጌታ ልጆች እኔ ከእግዚአብሔር ጋር ያለኝ ግንኙነት ነው። ከእግዚአብሔር በቦታዬ በህይወቴ ከሌለ ጸጋ የለኝም። ከእንዴት ነው የሚኖረው? ጸጋ ገንዘብ ነው ልብስ ነው ምንድነው እሱ ይዞም ሄደው ከየት ነው ያገኘሁት ይሄን ጸጋ? ውድ ወገኖቼ ወልድ ያለው ህይወት አለው የሚለው ምስጢር እንዳትረሱ። ጌታ ኢየሱስ ከሌለ ጸጋ የለም። እንዳትታለሉ ያምላካቸውን ጸጋ በሰይሰኝነት የሚለውጡ ለጥፋት ራሳቸውን አልፈው የሚሰጡ በቤተክርስቲያን ውስጥ በተለያየ አይነት ሁኔታ የሚረቡ ብዙ አጥፊ ሰዎች ልታውት ይችላልላችሁ። የእግዚአብሔር ጸጋ በሰይሰኝነት አይለወጥም። ህይወታችንን በቀደስና ልንጠብቅ ይገባናል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የቱንም ያህል በቤተ ክርስቲያን ውስጥ ውርደት ቢኖር፣ የቱንም ያህል ክፉ ነገሮችን ስለ አገልጋዮች ስለ ቤተ ክርስቲያን ብንሰማ፣ እኔና እናንተን ደካሞች ኑ ወደ እኔ ብሎ ያለ የሚረዳን ጌታ ዛሬም የጸጋ ሁሉ ምንጭ ነው። ክብር ለእግዚአብሔር ይሁን። ብዙዎቻችን ምን ስተው ጸጋ የሚባለውን ነገር በዶክትሪን እያነበነብን ስለምንኖር ነው። ኢየሱስ ክርስቶስ ነው ጸጋ። ክብር ለእግዚአብሔር ይሁን። የአምላክ እግዚአብሔር ይሁን። የአምላክ እግዚአብሔር ይሁን። የአምላክ እግዚአብሔር ይሁን።